የአምስተኛው ቀን ቪፓሰና ኮርስ የመምህር ጎይንካ ንግግር። አምስተኛው ቀን አለፈ። አሁን ለመስራት ሌሎች 5 ቀናቶች ይቀራቸዋል። ግማሹ ጊዜ ሄዷል። ያለፈው አልፏል። ስላለፈው አትጨነቁ። የቀሩት ጊዜያት ግን በጣም ጠቃሚዎች ናቸው። ብልህ ሰው ሁልጊዜ ያለውን ጊዜ በደንብ ይጠቀማል። የቀሩት 5 ቀናቶች ለእናንተ በጣም ጠቃሚዎች ናቸው። መጀመሪያ አካባቢ እንደዚህ አይነት ኮርስ ለመሳተፍ ሲመጡ አንዳንድ ተማሪዎች በመጠኑ ደንገር ይላሉ። ምክንያቱም የራሳቸው የሆነ የሜዲቴሽን ትርጉም አላቸው። ሜዲቴሽን እንደዚህ መሆን አለበት፣ እንደዛ መሆን አለበት፣ ቃላት መደጋገም፣ በአእምሮ የሆነ ቅርጽ ማሰብ ወይ አንድ ነገር በአይን መደጋገም የመሳሰሉትን ነገሮች ይጠብቃሉ። ነገር ግን እዚህ ሲመጡ ምንም እንደዚህ አይነት ነገር የለም። ዝም ብላችሁ ትንፋሻችሁን አጢኑ ሲባሉ ከረሙና አሁን ደግሞ ስሜት አጢኑ የሚል መመሪያ ተሰጣችሁ። ከዛ ምን እያደረግን ነው በማለት ትንሽ መደናገር ይኖራል። ነገር ግን ከቀን ወደ ቀን በአንድ በኩል ይህን የምሽት የዳማ ንግግርን በማዳመጥ፣ በሌላ በኩል ደግሞ አስተማሪያችሁን ጥያቄ እየጠየቃችሁ በምታገኙት መልስ። ነገር ግን ዋነኛው ምክንያት በራሳችሁ ከተግባራዊ ልምድ ባካበታችሁት እውቀት ነው። ቀስ በቀስ ይህ ቴክኒክ የሆነ ጠለቅ ያለ ነገር እንዳለው ትገነዘባላችሁ። ሁሉ ነገር ግልጽ ባይሆንላችሁ እንኳን 5ኛው ቀን ላይ ስትደርሱ እስቲ በሙሉ ልቤ ለስራና የሚሆነውን ልመልከት የሚል ሀሳብ ያድርባችኋል። ለነገሩ ሁሉ ነገር አዲስ ነው። እንደዚህ አይነት ሜዲቴሽን ሰምታችሁ አታውቁ። እንደዛም ሆኖ ከልብ ለመስራት ትወስናላችሁ። ብዙውን ጊዜ ከልምድ እንደምናየው ከ5ኛው ቀን በኋላ አብዛኞቹ ተማሪዎች ከልባቸው መስራት ይጀምራሉ። እናንተም ከልባችሁ ስሩ። ቴክኒኩ እንደሚጠይቃችሁና እንዲሁም የምታደርጉት ነገር ሁሉ በደንብ እየገባችሁ ስሩ። ምን እያደረጋችሁ እንደሆነና ለምን እያደረጋችሁት እንደሆነ ተረዱ። ይህ ቅዳሴ ወይም የሃይማኖት ስነ ስርዓት አይደለም። አስተሳሰባችሁን ከአናት ወደ ግር የምታመላልሱት። ይባስ ብሎ ዛሬ ማታ ደግሞ በሁለቱም አቅጣጫ ትጀምራላችሁ። ከእግር ወደ ራስ፣ ከራስ ወደ እግር፣ በሁለቱም አቅጣጫ። ይህ ቅዳሴ አይደለም። የሆነ ቡዳ ከዳመና በላይ ቁጭ ብሎ የእያንዳንዱን ተማሪ መዝገብ ይዞ ሪፖርት እየጻፈ አይደለም። ሰለሞን ስንት ዙር ዞረ? ዳዊት ስንት ዙር ዞረ? ፌቨን ደግሞ ስንት ዙር ዞረች? ብዙ በዞራችሁ ቁጥር የመንግሥት ሰማያት በር በትልቁ ይከፈታል የሚባል ነገር የለም። ለእናንተ በሩን የሚከፍትላችሁ ማንም የለም። የራሳችሁን በር ራሳችሁ መክፈት አለባችሁ። በሩን ስታንኳኩት ራሱ ይከፈታል። በውስጣችሁ ያለውን ገነታዊ በር አንኳኩት። በውስጣችሁ ያለውን የኒባና እውነት አንኳኩት። ራሱ ይከፈታል። ለዚህም እያንዳንዱ ግለሰብ መስራት አለበት። ከአናት ወደ እግርና ከእግር ወደ አናት አስተሳሰባችሁን የምታንቀሳቅሱበት ምክንያት የማጤን ችሎታን ለማጎልበት ነው። ይህ ከእያንዳንዱ የስሜት ሕዋሳት ጋር የተቆራኘውን የላኛውን የአእምሮ ክፍል የማጤን ችሎታ ማዳበር ብቻ ሳይሆን በጥልቁ የአእምሮ ክፍል ውስጥም የሚካሄደውን እውነት ጭምር ለማጤን ነው። በሰውነታችን ላይ ከሚፈጠሩ ስሜቶች ጋር ስንሰራ ወደ ውስጠኛው የአእምሮ ክፍል እየዘለቅን ነው። ይህ አንኮንሽስ ወይም ያልነቃ የሚባለው የውስጠኛው የአእምሮ ክፍል እንደሚባለው ያልነቃ ሳይሆን ሁሌም ንቁ ነው። ግን ግንኙነቱ በሰውነታችን ላይ ከሚፈጠሩት ስሜቶች ጋር ብቻ ነው። ደስ የሚል ስሜት ከተሰማን ያንኑ ስሜት ለመደጋገም ስለሚፈልግ በመጓጓት ምላሽ ይሰጠን። ደስ የማይል ስሜት ከተሰማን ደግሞ ይህን ስሜት ሁለተኛ ላለማየት ስለሚፈልግ በጥላቻና በሽሽት ምላሽ ይሰጠን። ይህ የዚህ የውስጠኛው አእምሮ ክፍል ቋሚ ባህሪ ሆኗል። ሁልጊዜ የዚህ ጭፍን ምላሽ አመል ተገዢ ነው። ማንኛውም በላይኛው የአእምሮ ክፍል የምንረዳው ነገር ለዚህ ውስጠኛ የአእምሮ ክፍል ምንም ትርጉም አይሰጠውም። በእውቀት ደረጃ አንድ ሰው መጥፎ ነገር በጭንቅላቴ መጠንሰስ የለብኝም፣ እያንዳንዱ መጥፎ አስተሳሰብ ለእኔ እረፍትና ሰላም አይሰጠኝም፣ ይህ ደግሞ ጥሩ አይደለም ይላል። ነገር ግን ይህ የላይኛው የአእምሮ እውቀት ለውስጠኛው አእምሮ ክፍል ምንም ትርጉም አይሰጠውም። ይህ በሁለቱ መካከል ትልቅ ግድግዳ እንዳለ ያሳያል። ነገር ግን ይህ ቴክኒክ በሁለቱ መካከል ያለውን ግድግዳ ይደረማምሰዋል። አሁን ማንኛውም በውስጠኛው አእምሮ ክፍል ብቻ ሲሰማ የነበረው በሰውነት ላይ የሚፈጠር ስሜት በአጠቃላይ አእምሮአችን ይሰማል። አጠቃላይ አእምሮአችን አሁን ነቅቷል። ለነዚህ የሰውነት ስሜቶች ንቁ ነው። እንዲሁም ለነገሮች ጭፍን ምላሽ አትስጥ፣ መጥፎ ምላሽ አትስጥ የሚለው የላይኛው አእምሮ ክፍል እውቀት አሁን በውስጠኛው አእምሮ ክፍልም እየተረዳ ነው። በሁለቱ መካከል ያለው ግድግዳ እየተደረመሰ ነው። ከ25ኛ ክፍለ ዘመን በፊት ህንድ ውስጥ ብዙ ቴክኒኮች ነበሩ። አንድ ቡድሃ የሚሆን ሰው ቡድሃ ከመሆኑ በፊት በጊዜው የሚገኙትን ሌሎች ቴክኒኮችም መጀመሪያ ይሞክራል። ብዙዎቹ የራሳቸው የሆነ ጥሩ ገጽታ አላቸው፣ የተወሰነ ጥቅምም ይሰጣሉ። ነገር ግን ውስጠኛው የአእምሮ ክፍል ስር ሰደው የተቀበሩትን ግድፎች እንኳን ሊያጸዷቸው ቀርቶ ሊነኳቸው እንኳን አይችሉም። እነዚህ የተቀበሩ የአእምሮ ግድፎች አኑሻ ክሌሽያ ይባላሉ። ክሌሽያ ማለት ጉድፍ ማለት ነው። አኑሻ ማለት ደግሞ የተኙ መከራዎች፣ የታፈኑና የተረገጡ ስሜቶች ማለት ነው። እነዚህ የተኙ የጭንቅላት ጉድፎች ልክ እንደተኛ እሳተ ገሞራ ናቸው። የላይኛው የአእምሮ ክፍል ቢጸዳም ቅሉ የእነኚህ የመከራ መሰረቶች ግን ገና አልተነኩም። ውስጥ ለውስጥ እያደጉ ከመጡ በኋላ ባልታሰበ ጊዜ ልክ እንደ እሳተ ገሞራ ገንፍለው ይወጡና አጠቃላይ አእምሮአችንን ይቆጣጠሩታል። እነኚህ ጉድፎች ከነስራቸው ተነቃቅለው ከአእምሮአችን እስካልወጡ ድረስ አንድ ሰው ነፃ እንደማይሆን ቡድሃ ተረዳ። ከዛ ይህን ቴክኒክ አገኘ። ማለትም በሰውነት ላይ ከሚከሰቱት ስሜቶች ጋር መስራት። ስራችሁን በትንፋሽ የጀመራችሁበት ምክንያት ትንፋሽ ቀስ በቀስ ወደ ሰውነት ስሜት ግንዛቤ ስለሚወስዳችሁ ነው። በሰውነት ላይ የሚፈጠሩ ስሜቶች በጣም ጠቃሚ ናቸው። ወደፊት በጎዳናው እየገፋችሁ ስትሄዱ ለምን እነዚህ ስሜቶች ጠቃሚ እንደሆኑ ግልጽ እየሆነ ይመጣል። ጥልቁን የአእምሮ ክፍል እንዳይረበሽ እያሰለጠናችሁት ነው። ይህ የአእምሮ ክፍል ደግሞ ውጭ በሚገኝ ቁስ ምንም አይረበሽም። የውስጠኛው የአእምሮ ክፍል ስለሰማችሁት ወይም ስላያችሁት ወይም ስላሸተታችሁት ወይም ስለቀመሳችሁት ወይም ስለነካችሁት ወይም ስላሰባችሁት ነገር ምንም አያውቅም። ይህ የውስጠኛው የአእምሮ ክፍል በሰውነት ላይ ከሚፈጠሩ ስሜቶች ጋር ሁሌ እንደተገናኘ ነው። እርግጥ ነው ሁሉም የውጭ ቁሶች ከስሜት ህዋሳት በሮች ጋር ሲገናኙ በሰውነት ላይ ስሜት ይፈጥራሉ። አንዱ የአእምሮ ክፍል ጥሩ ወይም መጥፎ እያለ ያጋጠሙት ሁናቴዎች ፍርድ ስለሚሰጥ የዛን አይነት ስሜት በሰውነት ላይ ይፈጠራል። የውስጠኛው የአእምሮ ክፍል ሁሌ የሰውነት ስሜቶችን ያዳምጥና ሌት ተቀን ምላሽ ይሰጣል። ታዲያ እንዴት ይህን የጥልቁን አእምሮ አመል እንቀይር? ለዚህ መልሱ አጠቃላይ የልምምዳችን ዓላማ ይህ ነው። የአእምሮአችንን ስር መሰረት ባህሪ ማስተካከል። መከራ አለ። ይህ የማይታበል ሀቅ ነው። እንዴት ከመከራ እንገላገል? እንዴት ከሁሉም መከራ ነፃ እንውጣ? ሕይወት የተሞላው በመከራ ነው። ምድር የተሞላችው በመከራ ነው። እያንዳንዱ ሰው በዚህ ምክንያት ወይ በዛ ምክንያት መከረኛ ነው። ስለዚህ የመጀመሪያው ነገር መከራ እንዳለ እውነቱን መቀበል እና ይህ መከራ ደግሞ ሁለገብ ነው፣ ዓለም አቀፋዊ ነው። አንድ ሰው ይህን በእውቀት ደረጃ ብቻ ሳይሆን መከራን እንደ መከራ በእርጋታ ማጤን አለበት። መከራን እንደ መከራ ያለመረበሽ ማየት ስትጀምሩ ይህ እውነት የተቀደሰ እውነት ይሆናል። የመጀመሪያው የተቀደሰ እውነት ቅዱስ እውነት የተባለበት ምክንያት ማንኛውም ሰው መከራን እንደ መከራ ሳይረበሽ ማየት ሲጀምር ውሎ አድሮ ይህ ሰው ቅዱስ ይሆናል፣ ነፃ ሰው ይሆናል፣ ብርሃን ይሆናል። ይህ የመጀመሪያው ደረጃ ነው። በሕይወት ላይ መከራ እንዳለ ማወቅና ሲደርስብን ሳይረበሹ ተረጋግቶ መቀበልና ማጤን። እናንተም የጀመራችሁት ይህንን ነው። ለአንድ ሰዓት ያህል አቀማመጣችሁን ሳትቀይሩ ተቀመጡ ተብላችኋል። ለግማሽ ሰዓት ያህል እንደምንም ታሳልፋላችሁ። ከዛ በኋላ እውነተኛው መከራ ይጀምራል። ወይኔ ግርሲያም ህመሙ ሊገለኝ ነው ያላችሁ እየተነጫነጫችሁ እንደምንም 15 ደቂቃ ተዘልቃላችሁ። ከዛ ወነተኛው ቁጣት ይጀምራል። ኃይለኛ ቁጣት። የሆነ ተማሪ መጥቶ እንዲያለኝ ኮይን ካጂ ጉዳናው በጣም ቆንጆ ነው። ቴክኒኩም በጣም ጥሩ ነው። በጣም ነው የምደሰትበት። የመሽት ንግግርማ አይወራ። ሁሉን ነገር ወድጄዋለሁ። ነገር ግን ባክ ይሄን አንድ ሰዓት ሳትንቀሳቀሱ ተቀመጡ የሚባል ነገር ከፕሮግራሙ አውጣው። ይህ ህብደት ነው። ብቻ ይሄን ንቅል አድርገ አውጣው እንጂ በተረፈ የቀረው አጠቃላይ በጣም ቆንጆ ነው አለኝ። እኔም ባወጣው ደስ ይለኝ ነበር። ነገር ግን ያለሱ ቴክኒኩ በደንብ አይሰራም። ስለዚህ መጋፈጥ አለባችሁ። ወደ ሰዓቱ እንመለስና ከ45 ደቂቃ በኋላማ ምኑ ተወርቶ ቁጣቱ እየጨመረ ይመጣል። እያንዳንዷ ደቂቃ ልክ እንደ አንድ ሰዓት ትሆናለች። አንድ ደቂቃ፣ አንድ ሰዓት አለፈ። ሌላ ደቂቃ፣ ሌላ ሰዓት አለፈ። በሐሳባችሁ አሁን መቼም አንድ ሰዓት ያለፈ ይመስላል። ምን አይነት ጣጣ ነው? አይኔን ከፍቼ ሰዓት ማየት አልችልም። ምን ዳ ውስጥ ነው የገባሁት? ባካችሁ አሁን በትክክል አንድ ሰዓት አልፏል። እነዚህ ረዳት አስተማሪዎች ምልክም መስጠት ረስተው ነው እያላችሁ ከራሳችሁ ጋር ስትሟገቱ በድንገት አንቻ ቫታሳንካራ የሚለውን ዝማሬ ተሰማላችሁ። እንዴት የሚጥም ዝማሬ ነው! ባካችሁ ዝማሬው በደስታ ያዘልላል። በጣም ግሩም ዝማሬ ቢሆንም ገና 5 ደቂቃዎች ይቀራሉ። ገና እግርና እጅ ማንቀሳቀስ አትችሉም። አይን መክፈት አትችሉም። ግን ይቺ 5 ደቂቃ ምንም አይደለችም። አሁን ተደስታችኋል። በቅርቡ ከዚህ ስቃይ ይላቀቃሉ። በቅርቡ ከዚህ የመከራ ቀንበር ይላቀቃሉ ትላላችሁ። አንዷ ሰዓት አልቃ የመከራ ቀንበር ይሰበርና የነጻነት ደስታን ደግሞ ተቀምሳላችሁ። ሁለቱንም ባንዴ ታያላችሁ። አጠቃላይ ጎዳናው ደግሞ እንዴት ከመከራ ቀንበር ነፃ እንደሚወጣ ለማስተማር ነው። ለምንድን ነው ይህን እንድታደርጉ የምንጠይቃችሁ? በሕይወታችሁ ብዙውን ጊዜ መከራ እንድትጋፈጡ የምትገደዱበት ማዕዘን ውስጥ ልትገኙ ትችላላችሁ። እናንተ ምንም የማድረግ አቅም ላይኖራችሁ ይችላል። ታዲያ በዛን ጊዜ እንዴት ነው መከራን መጋፈጥ የምትችሉት? ምናልባት የአካል ወይም የአእምሮ ሊሆን ይችላል። እንዴት መከራን ትጋፈጡታላችሁ? እሱን እየተማራችሁ ነው። ይህ ብቻ አይደለም፣ አእምሯችሁ እንዲሰክንና እንዲረጋጋ እያሰለጠናችሁት ነው። ሁሉ ነገር በጣም ቆንጆ ሲሆን፣ ምንም የሚያም ነገር ከሌለ ይኸው ተረጋግቻለሁ፣ ምንም ምላሽ እየሰጠው አይደለም፣ አእምሮዬ ሚዛናዊ ነው እያላችሁ ትላላችሁ። ነገር ግን እውነተኛው ህመም ሲጀምር አሁንም ተረጋግታችሁ ሊሆን ይችላል። ምናልባት የተረጋጋችሁት በጣም ለጥቂት ጊዜያት ቢሆን በተቀሩ ጊዜያት ዝም ብላችሁ ጭፍን ምላሽ እየሰጣችሁ ነበር ማለት ነው። እነዚህ ራሳችሁን አረጋግታችሁ ህመሙን ያጤናችሁባቸው ጥቂት ጊዜያቶች በጣም ወሳኝ ጊዜያቶች ናቸው። ችግራችሁ ከስሩ መነቀል ይጀምራል። ምንም እንኳን በዛች በአንድ ሰዓት የተወሰነ ጊዜ ሳትረበሹ ህመማችሁን ብታጤኑም እነዚህ ጥቃቅን ጊዜያቶች ተጠራቅመው ሰከንድ ይሆናሉ። እነዚህ ሰከንዶች ተጠራቅመው ደቂቃ ይሆናሉ። እና አንዳንድ ጊዜ ያጋጥመናል፣ የሆነ ተማሪ ይመጣና አሁን ህመሜን እያጤንኩኝ መዝናናት ጀምሬያለሁ ይለናል። አዎ፣ በህመሙ መዝናናት ጀምሮ ሊሆን ይችላል። ምክንያቱም ለህመሙ ጭፍን ምላሽ መስጠት አቁሟል ማለት ነው። ህመሙ የአካል ህመም ብቻ ነበረ። ከዛ ታባዙትና የአእምሮ ህመምም ጭምር ታደርጉታላችሁ። የአእምሮ ህመም ከተወገደ የአካል ህመም ብቻ ይቀራል። ከዛ እሱም ብቻውን ስታጤኑ ግማሽ ሆነ ማለት ነው። ከዛ ቀስ እያለ አንድ አራተኛ ይሆናል። እንደዚህ እያለ እያነሰ ይመጣል። በዚህ አይነት መንገድ ነፃ እየወጣችሁ ትመጣላችሁ። ስለዚህ ህመማችሁን ማጤን መለማመድ አለባችሁ። በአሁኑ ሰዓት ህመማችሁ በጣም ኃይለኛ እየሆነና እናንተን እየተቆጣጠራችሁ ነው። ይህ የድሮ የአእምሯችሁ አመል ነው። ህመም ያለበት አካባቢ ስትደርሱ እስቲ ረጋ ብላችሁ ለማጤን መክሩ። እንበልና ጉልበታችሁ አካባቢ ኃይለኛ ህመም ካለ ልክ ዶክተር እንደሚመረምረው አድርጋችሁ መርምሩት። ዶክተር በሽታችሁ አያመውም። እሱ ስራው ዝም ብሎ መመርመር ነው። እናንተም ህመሙ የእናንተ እንዳልሆነ አድርጋችሁ መርምሩት። እስቲ ልፈትሽው። አዎ፣ እዚህ ጋር ህመሙ ኃይለኛ ነው። እሺ፣ የቱ ጋር ነው አነስተኛ ህመም ያለው? እንደዚህ እያላችሁ መርምሩ። ራሳችሁን ከህመሙ ጋር አታገናኙት። ህመም ህመም ነው። ህመም አለ እና ምን ይሁን? የህመሙ ማዕከል የቱ ጋር ነው? የህመሙ ተጽዕኖ በምን ያህል ተዘረጋግቷል? አዎ፣ እዚህ በጣም ተጽዕኖ አለ። እዚህ ጋር ከፍተኛ ህመም አለ። እዚህ ጋር ደግሞ ቀላል ህመም፣ እዚህ ደግሞ ምንም ህመም የለም እያላችሁ ቦታዎችን እየከፋፈላችሁና እየሰነጣጠቃችሁ መርምሩ። በሚቀጥለው ዙር ደግሞ ከህመሙ ጋር ሌላ ነገር እንዳለ መርምሩ። ምናልባት ግፊት ታገኛላችሁ። ከዛ በኋላ እንደገና እየሰነጣጠቃችሁ እየከፋፈላችሁ ከግፊት አኳያ ትመረምራላችሁ። ግፊቱ የተሰባሰበው እዚህ ጋር ነው። እዚህ ጋር ከፍተኛ ግፊት፣ እዚህ ጋር ደግሞ ዝቅተኛ ግፊት፣ እዚህ ጋር ደግሞ ምንም ግፊት የለም እያላችሁ ቦታዎችን ትከፋፈላላችሁ። ምናልባት ከዚህ ህመም ጋር ሙቀት የሚሰማበት ደረጃ ላይ ልደርሱ ትችላላችሁ፣ ወይም ዘለል ዘለል የሚል ስሜት ሊሰማችሁ ይችላል። እንዲህ ከቀጠላችሁ መጨረሻ ላይ ምንም አንገብጋቢ ህመም ቢኖርም ቅሉ በአጠቃላይ ሰውነታችሁ ክፍሎች ውስጥ የሚካሄደው የኮረንት እርግብግቦች በዚህም ህመም ባለበት የሰውነት ክፍል ላይም ማጤን የምትችሉበት ደረጃ ትደርሳላችሁ። አንድ እዚህ ደረጃ ላይ ከደረሳችሁ ህመም ለእናንተ ህመም አይደለም፣ ምንም ሊቆጣጠራችሁ አይችልም። ይህን ነገር ለማግኘት አትሞክሩ። ብዙ ጊዜ ይወስዳል። ቢሆንም ተረጋግቶ ማጤን እንዴት እንደሆነ ተለማመዱ። ብዙውን ጊዜ በድሮ የአእምሯችሁ አመል ምክንያት ጭፍን ምላሽ እንደሰጣችሁ ነው። ነገር ግን ምላሽ የማትሰጡበት ጥቂት ጊዜያት ስታገኙ በእነዚህ ጊዜያቶች መከራችሁ ቅዱስ እውነት ይሆናል። ምክንያቱም መከራን እንደ መከራ ተረጋግታችሁ እያጤናችሁ ነው። መከራን ያለመረበሽ ተረጋግቶ ማጤን ስትጀምሩ ቀስ በቀስ በልምድ ደረጃ ወደ ውስጥ እየጠለቃችሁ ትመጡና ሁለተኛው ቅዱስ እውነትን ታገኙታላችሁ። የመከራችሁ ዋነኛው ምክንያት ምን እንደሆነ መገንዘብ። ከላይ ሲታይ ሁሉም ሰው እኔ መከረኛ የሆንኩት በዚህ ውጫዊ ምክንያት ወይም በዛ ውጫዊ ምክንያት፣ እገሌና እገሌ እኔ የማልወደውን ነገር ተናገሩኝ ስለዚህ መከረኛ ሆንኩኝ፣ ወይም እገሌና እገሌ እኔ የማልወደውን ነገር አደረጉ ስለዚህ መከረኛ ሆንኩኝ፣ ወይም በሕይወቴ ውስጥ አንድ የምፈልገው ነገር አልተሳካም ስለዚህ መከረኛ ሆንኩኝ። እነዚህ ሁሉ ውጫዊ ምክንያቶች ናቸው፣ ግን የላይ እውነቶች ናቸው። በውስጥ ያለው የመከራ እውነተኛ መንስኤ ምንም ሳይገባው አንድ ሰው ያለ የሌለውን ኃይሉን ተጠቅሞ የውጭውን ዓለም ለማስተካከል ይሞክራል። ይህ ደግሞ በፍጹም አይቻልም። አንድ ሰው የፈለገውን ያህል ቢለፋ ሌሎችን መቀየር አይችልም። እሺ፣ ምናልባት እንኳን እንደምንም አንድ ሰውን ብትቀይሩ ሌላ ሰው መጥቶ እናንተን የሚያስከፋ ተግባር እንደማይፈጽም ምን ማረጋገጫ አላችሁ? ሁሌ የማትፈልጉት ነገር እየተደጋገመ እንደሚደርስ ነው። እድሜ ልካችሁን የምትፈልጉት ነገር ሊደርስ ይችላል፣ የማትፈልጉት ነገር ሊደርስ ይችላል። ብዙውን ጊዜ ደግሞ የማትፈልጉት ነገር ይደርሳል። ይህን ሁሉ መጋፈጥ አለባችሁ። አእምሯችሁ ውስጥ ጠልቃችሁ ገብታችሁ እውነተኛውን የመከራ መንስኤ ምን እንደሆነ ማወቅ አለባችሁ። ይህ ቴክኒክ ውስጥ ገብታችሁ የመከራችሁን መንስኤ እንድታገኙ ይረዳችኋል። መከራ ውጭ አይደለም። ውጭ ያሉት ዝም ብሎ የስሜት ኩሶች ናቸው። መከራ የሚጀምረው ውስጥ ነው። መከራ ውስጥ ሲጀምር ደግሞ ሰውን መከረኛ የሚያደርገው አንድ ነገር መኖር አለበት። ወደ ውስጠኛው የአእምሮ ክፍል እየጠለቃችሁ ስትመጡ ይህ ሁኔታ ግልጽ እየሆነላችሁ ይመጣል። ግልጽ የሚሆነው በዚህ ንግግር ስለተብራራ አይደለም፣ ወይም መንፈሳዊ መጽሐፍ ስለነበባችሁ አይደለም። ወይም እውነትን ስላብሰለሰላችሁ አይደለም። እነኚህ ሁሉ ምክንያቶች አይደሉም። ግልጽ የሚሆንላችሁ በሰውነታችሁ ላይ በተግባር ስላያችሁት ብቻ ነው። ይህ የመከራዬ ዋነኛው ምክንያት ነው ብላችሁ ምክንያቱን ታገኙታላችሁ። ከዛ ይህን ውስጣዊ ምክንያት ማጤን ትጀምራላችሁ። ሁለተኛው ቅዱስ እውነት የመከራ ምክንያትን ማወቅ፣ ትክክለኛውን የመከራ ምክንያት በደንብ መረዳት። መከራና እንዲሁም ትክክለኛ ምክንያቱ ከታወቀ ስራው በጣም ቀላል ይሆናል። ምሳሌ፣ አንድ ሰው ታመመ። ከዛ ሐኪም ቤት ሄደ። የመጀመሪያው ሐኪሙ ስራ መሆን ያለበት የሰውየው በሽታ ምን እንደሆነ ማወቅ ነው። ሐኪሙ በሽታው ምን እንደሆነ ካልደረሰበት በሽተኛውን ምንም ማከም አይችልም። ስለዚህ የመጀመሪያው ጥያቄ በሽታው ምንድን ነው? ሁለተኛው ጠቃሚ ጥያቄ ደግሞ የዚህ በሽታ ዋነኛው ምክንያት ምንድን ነው ብሎ መመርመር አለበት። በውጫዊ ምክንያት ብቻ መስራት የለበትም። ሐኪሙ ዝም ብሎ በውጫዊ ምክንያት የሚሰራ ከሆነ በሽተኛውን መቼም አያድንም። ጠልቆ ገብቶ ምክንያቱም መረዳት አለበት። ምክንያቱ ማለትም ዋነኛ የበሽታው መንስኤ ከተገኘ ስራው ሁሉ ቀላል ይሆናል። ይህም መንስኤ ለማስወገድ መላ ይፈጠራል። መንስኤው ሲወገድ በሽታውም ይወገዳል። ስለዚህ በዚህ ቴክኒክ የመከራን ትክክለኛ ምክንያት ታጤናላችሁ። በዚሁ ቴክኒክ እንዴት መንስኤውን እንደምታስወግዱ ትማራላችሁ። ዋናው መንስኤ ሲወገድ መከራውም አብሮ ይወገዳል። ሶስተኛ ቅዱስ እውነት፣ መከራውን ስላስወገድን ከአሁን ወዲያ መከራ የሚባል ነገር የለም። ከዛ እንዴት ጠልቃችሁ ገብታችሁ የመከራን ዋነኛ መንስኤና እንዲሁም መከራውን ጭምር ለማስወገድ የተጠቀማችሁበት መንገድ አራተኛ ቅዱስ እውነት። እነዚህን አራት እውነቶች የምትማሩት ዝም ብሎ ለማብሰልሰል አይደለም። እርግጥ ነው መጀመሪያ በእውቀት ደረጃ እንዲገባችሁ ያስፈልጋል። ግን ሁሉም በተግባር መታየት አለበት። ከዛ በኋላ ነው ቴክኒኩ ሊጠቅማችሁ የሚችለው። አሁን እያደረጋችሁት ያለው ይህንኑ ነው። ቀስ በቀስ ወደ ውስጥ እያዘገማችሁና እየጠለቃችሁ ነው። አሁን ገና ስራችሁን እየጀመራችሁ ነው። እግራችሁ ላይ ህመም አለ። ይህ መከራ ነው። ይህ ህመም የመጣው ብዙ ሰዓት ሳልንቀሳቀስ ስለተቀመጥኩኝ ነው ብላችሁ ታስቡ ይሆናል። ቀስ በቀስ እየገባችሁ ሲሄድ ህመሙ ሊሰማችሁ የቻለበት ምክንያት ይህን የሰውነት ህመም የአእምሮ ህመም ጭምር ስላደረጋችሁት ነው። ስለዚህ ምላሽ ሳትሰጡ ብታጤኑት ህመሙ እየቀነሰ ይመጣል። እናንተም እያጤናችሁ ስትሄዱ ከመከራችሁ ነፃ መውጣት ትጀምራላችሁ። እስቲ አካባቢያችሁን ተመልከቱት። ምን እየሆነ ነው? ለምንድን ነው ዙሪያችን በመከራ የተሞላው? ቀስ በቀስ ነገሮች ግልጽ እየሆኑ ይመጣሉ። ምክንያቱም መጓጓት አለ። አንድ ነገር እንደ ፍላጎታችሁ እንዲሆን ትፈልጋላችሁ። አይሳካም። ከማትወዱት ነገር መገላገል ትፈልጋላችሁ። ይህም አይሳካም። መጓጓት። ከዛ ይህ መጓጓት ሱስ ይሆንባችሁና ከዚህ መጓጓት ሱስ ጋር ትጣበቃላችሁ። ይህ እውነት እየጠለቃችሁ ስትሄዱ ግልጽልጽ እያለ ይመጣል። በሰውነታችን ውስጥ የሚሰራው የተፈጥሮ ህግ ከሰውነታችን ውጭም ያው ነው። ህጉ አንድ አይነት ነው። ምንም አይለይም። መከራ አለ። ሁሉም ግልጽ ነው። እዩት፣ ህይወት ራሱ የሚጀምረው በመከራ ነው። መወለድ ማለት የመከራ መስክ ውስጥ መግባት ማለት ነው። አንድ ፍላጎት ያድርብናል። ያ ፍላጎት ቀስ ብሎ ወደ መጓጓት ይቀየራል። እኛም በጣም እንረበሻለን። ህፃን ልጅ ወተት እፈልጋለሁ፣ ውሃ እፈልጋለሁ እያለ ያለቅሳል። ያለቅሳሉ። ምክንያቱም የሚያውቁ ቋንቋ ይህም ብቻ ነው። ከዚህ በኋላ እያደጉ ሲመጡ ይህ የማይፈልጉት ነገር ይደርሳል። ያ የማይፈልጉት ነገር ይደርሳል። ይህ የሚፈልጉት ነገር አይሳካም። ያ የማይፈልጉት ነገር አይሳካም። ወደ ህይወት መግቢያው በር ዱካ ወይም የመከራ በር ነው። በዛን ጊዜ ቋንቋ ጃቲ ፒዱካ መወለድ ወይም ህይወት መጀመር ማለት የዱካ ወይም የመከራ መስኩ ውስጥ መግባት ማለት ነው። ከዛ አንድ ሰው እያደገ ሲመጣ ይህ ወይም ያበሽታ ያጋጥመዋል። አንድ ሰው ሲታመም መከራውን መቋቋም ያቅተዋል። ይህ በሽታ በጣም መጥፎ ነው። ሌላ የፈለገው አይነትን በሽታ መቋቋም ይችላል፣ ግን ይህን ምንም አልቻልኩትም ይላል። ይህን የሚልበት ምክንያት ሌላ በሽታ ስላልያዘው ነው። እስቲ አሁን ያሳያችሁ የትኛው በሽታ ነው የሚያዝናናው? ሁሉም በሽታ ስቃይ አይደል እንዴ? ሁሉም በሽታ መከራ ነው። ቪያድሂ ፒዱካ። ከዛ ይህ በሽታ ወይም ያ በሽታ እያጋጠሙ እያደገ እያረጀ እየሸመገለ ይመጣል። እርጅና ደግሞ ትልቅ መከራ፣ ጀራ ፒዱካ፣ ትልቅ መከራ። አንድ የመቶ ዓመት አሮጊት በዚህ ወይም በዛ በሽታ ሲተሰቃዩ ወይም በእርጅና የተነሳ በዚህ ድክመት ወይም በዛ ድክመት እየተሰቃዩ በዛ ላይ ደግሞ በጣም ብዙ ችግር ሲያጋጥማቸውና ኑሮ ሲያንገሸግሻቸው ጸሎት ይጀምራሉ። እባክህ ፈጣሪ አምላኬ፣ ምን አለ ሞት ልከህ ከዚህ ሁሉ መከራ ብትገላግለኝ፣ መቼም አንተ የሞት እጥረት የለብህም፣ እባክህ ገላግለኝ እያሉ ሲጸልዩ ይቆዩና የሚቀጥለው ቀን ሐኪሙ መጥቶ ከመረመራቸው በኋላ አባባ ጊዜው ደርሷል፣ ነገን የሚያልፉ አይመስለኝም፣ እማማ ነገ ከዚች ዓለም ይገላገላሉ ሲላቸው እማማና አባባ ዶክተር፣ የተሳሳተ ጸሎት ነው ያደረስኩት፣ መሞት አልፈልግም፣ ልጄን ማየት እፈልጋለሁ፣ የልጅ ልጄን ማየት እፈልጋለሁ፣ ያን ማድረግ አለብኝ፣ ስለዚህ እባክህ እንደምንም ብለህ አትርፈኝ፣ መሞት አልፈልግም እያሉ ዶክተሩን ይለማመጣሉ። ሞት ትልቅ መከራ ነው። መረናን ፒዱካ። ሌላስ? ይህ ሰው ዛፍ ስር ቁጭ ብሎ የእውቀት ጂምናስቲክ እያደረገ አይደለም፣ እውነትም በውስጡ በተግባር እያየው ነው። ለምን ነገሮች እንዲህ ይሆናሉ? ምንድን ነው የመከራ መንስኤ እያለ ውስጥ እየዘለቀ ሲሄድ እውነቱ ግልጽ እየሆነለት መጣ። ማንኛውም የምንፈልገው ነገር ካልተሟላ መከረኞች እንሆናለን። ምሳሌ፣ ሜዲቴሽን ላይ ቁጭ ብላችሁ ህመማችሁ እንዴት ትፈልጋላችሁ? ህመማችሁ ግን አይሄድም። በዚህ ምክንያት መከረኛ ትሆናላችሁ። በጣም ደስ የሚል ስሜት በሰውነታችሁ ላይ እንዲጎርፍ ትፈልጋላችሁ። ፍላጎታችሁ አይሟላም። አሁንም መከረኛ ትሆናላችሁ። የምትፈልጉት ነገር አይሳካላችሁም። ይህም ሌላ መከራ ነው። ከማትፈልጉት ሰው፣ ከማትፈልጉት አጋጣሚ፣ ከማትፈልጉት ነገር ጋር ትገናኛላችሁ። የምትፈልጉት ሰው፣ የምትፈልጉት አጋጣሚ፣ የምትፈልጉት ነገር ደግሞ አይሳካም። ይህ ትልቅ መከራ ነው። እሱም ይህንን ነገር አእምሮ ውስጥ ዘልቆ ገብቶ እየተረዳው ነበር። ከዛ ወደ ውስጥ ሲጓዝ ሲመራመር ሲጠልቅ ነገሮች እየተገለጹለት የሚመጡበት ደረጃ ደረሰ። ሳንኪቴና ፓንቹፓዳነ ካንዳ ዱካ፣ በጥልቁ የአእምሮ ክፍል በቅርቡ እንደሚደርስበት መከራ ማለት እነዚህ አምስት ስብስቦች ናቸው። የመጀመሪያው የስብስብ አባል ቁስ አካል። እነዚህ ንዑሳቱሞች ማለትም አጠቃላይ ሰውነታችን የተሰራባቸው ክላፓዎች ናቸው። እና ሌሎቹ አራት የስብስብ አባሎች አራቱ የአእምሮ ክፍሎች ናቸው። የሚያውቀው ክፍል፣ የሚያጣራው ክፍል፣ ስሜት የሚያጣጥመው ክፍል እና ምላሽ የሚሰጠው የአእምሮ ክፍል። እነኚህ አምስቱ ስብስቦች ማለትም አንድ የቁስ አካልና አራት የአእምሮ ስብስቦች ይህንን እኔ የሚባል ነገር ፈጠሩ። ከዛ እዚህ እኔ ላይ በፍቅር ሙጭጭ እንላለን። ኡፓዳና ሙጭጭ ማለት እነዚያ ምስብስቦች እኔ በሚለው ነገር ላይ በመጣበቅ የተገኙ ውጤቶች ናቸው። አንድ ሰው ከነዚያ ምስብስቦች ጋር በፍቅር በመጣበቁ ምክንያት ሁሌ በመከራ እንደተሽከረከረ ነው። ይህ ግልጽ እየሆነ ይመጣል። ይሄ ኡፓዳና ይባላል። አራት አይነት መሰረታዊ ጥብቂያዎች አሉ። የመጀመሪያው ይህ እኔ የሚባለው ነገር ላይ ሙጭጭ ማለት ነው። ይህ ሐሳባዊ ነኝ። ምን እንደሆነ በደንብ ሳያውቁት እኔ እያሉ ደረታቸውን ይነፋሉ። የእነዚህ የንሱ አቶሞች ክምር ነው እኔ? ወይስ እነዚህ አራት የአእምሮ ክፍሎች ናቸው እኔ የሚባሉት? አንድ ነገር እንደተፈጠረ የሚያውቀው የአእምሮ ክፍል ካወቀ በኋላ ያልፋል። እሱ ነው እኔ? የሚያጣራው ክፍል ካጣራ በኋላ ያልፋል። እሱ ነው እኔ? ስሜት የሚቀምሰው የአእምሮ ክፍል ቀምሶ ያልፋል። እሱ ነው እኔ? ምላሽ የሚሰጠው የአእምሮ ክፍል ምላሽ ሰጥቶ ያልፋል። እሱ ነው እኔ? ነው ወይስ እነዚህ አምስት ስብስቦች አንድ ላይ ናቸው እኔ? ግን ይህ እኔ በጣም አስፈላጊ ነው። ሁሌ በትልቁ መጻፍ አለበት። አንድ ሰው ይህንን እኔ ተቃርኖ ሲያወራ ቢሰማ ባለቤቱ በጣም ይረበሻል። ይህ ሐሳባዊ ነኝ። ራሳችን የፈጠርነው እኔ ምንነቱ ምንም ሳይገባን በጣም ጥብቅ ስላልንበት እሱን ተቃርነን መስራት አንፈልግም። በከፍተኛ ሁናቴ እኔ ላይ ጥብቅ ማለት ትርፉ መከራ ነው። ምክንያቱም እኔን ተቃርነው መጥፎ ነገር ቢያደርጉ ስለምንከፋ ነው። ከዛ እኔ የሚለው ግዛት እየተስፋፋ ይመጣና የኔ የሚባለው ደግሞ ጫወታ ውስጥ ይገባል። ከዛ የኔ ብሎ ጥብቅ ማለት አያችሁ፣ ይህ የኔ ሰዓት፣ በጣም ውድ ሰዓት። ከተማሪዎች አንዱ ከባህር ማዶ ይዞልኝ መጣና ስጦታ አበረከተልኝ። ምን የመሰለ ሰዓት እያልኩኝ ጉራዬን ስቸረችር፣ አንድ ቀን ከጥንቃቄ ጉድለት ይወድቅና ይሰበራል። ከዛ ንጭንጭን እጀምራለሁ። ወይኔ ሰዓቴ፣ በጣም ውድ ሰዓቴ። ማስጠገን እንኳን እንዳልችል መለዋወጫ በሀገር ውስጥ የለውም እያልኩኝ ያለቃቅሳለሁ። ነገር ግን ተመሳሳይ ሰዓት፣ ዋጋው አንድ አይነት የሆነ ሰዓት ከጓደኛ እጅ ላይ ይወድቅና ይሰበራል። ግን እኔ አላለቅስም፣ ምንም ቅር አይለኝም። እንዲያውም ይባስ ብሎ ምክሬን መለገስ ይጀምራሉ። ከርፋፋው ጓደኛዬ በጣም መጠንቀቅ ነበረብህ፣ እንደዚህ አይነት ሰዓት ሀገራችን ውስጥ የለም፣ መለዋወጫ እንኳን አታገኝም እያልኩኝ መክረዋለሁ እንጂ ምንም አላለቅስም። አንድ አይነት ሰዓት ሆኖ አንድ አይነት ዋጋ ያለው እንዴት የጓደኛዬ ሰዓት ሲሰበር አላለቀስኩም? እውነቱን ለመናገር ማንም ሰው ውድ ሰዓት ተሰበረ ብሎ አያለቅስም። ለቅሶ የሚመጣው የኔ ሰዓት፣ የኔ በምትለው ቃል ነው። የኔ ሰዓት ተሰበረ። ይህ የኔ የሚሉት ነገር ነው እንዲህ የሚያባላ። እቃው ምናልባት ትንሽ ብር ወይም ሚሊዮን ብር ሊያወጣ ይችላል፣ ምንም ለውጥ የለውም። እኛ በእቃው ላይ ያለን ፍቅር ወይም ጥብቂያ በጠነከረ ቁጥር መከራችን የዛኑ ያህል የበዛ ይሆናል። ይህ የተፈጥሮ ሕግ ነው። ይህን ሜዲቴሽን እየተለማመዳችሁ በሄዳችሁ ቁጥር ነገሩ የበለጠ ግልጽልጽ እያለ ይመጣል። በነገሮች ላይ ሙጭጭ ማለት ከመከራ በስተቀር ምንም አያመጣም። አንድ የመምህር ጎንካ ገጠመኝ። በዚያን ጊዜ ለህንድ ገና አዲስ ነበርኩኝ። ከበርማ ከመጣሁ ገና 2 ወይም 3 ዓመቴ ነበር። እንዲሁም የሜዲቴሽን ማዕከል ገና አልተገነባም ነበር። ስለዚህ ቴክኒክ ለአብዛኛው ምስኪን ሰው እንዲዳረስ ከፍተኛ ጉጉት የነበረባቸው ሰዎች እንደ መስጊድ፣ ቤተ ክርስቲያን፣ ገዳም ወይም ትምህርት ቤቶች የመሳሰሉትን ቦታዎች እየተከራዩ ኮርሶች ይከናወኑ ነበር። ከእነዚህ ኮርሶች ውስጥ አንዱ የተዘጋጀው በጣም ራቅ ያለ አካባቢ በጄኖች ገዳም ውስጥ ነበር። ከዚያ አካባቢ የተሳተፉት ሰዎች 1 ወይም 2 ቢሆኑ ነው። አብዛኞቹ ተማሪዎች የመጡት ከጎረቤት ከተሞች ነበረ። አንድ አሮጊትና በጣም ደሃ የሆኑ ሴትዮ የሆነ ሰው መሳፈሪያ ከፍሎላቸው በዚሁ ኮርስ ተሳትፈው ነበር። የመጀመሪያዎቹ 5 ቀናቶች በጣም በደስተኝነት እየሰሩና እንዲሁም በቴክኒኩ እየጎለበቱ ነበር። እንደ ድንገት በአምስተኛው ይሁን በስድስተኛው ቀን እንጃ ብቻ ጠዋት ጠዋት የሆነ ዝማሬ አዳራሽ ውስጥ እንደሚዘመር ሰሙ። በምርቃትና በመልካም የምኞት ቃላቶች የተሞላ ዝማሬ ነበር። ነገር ግን ስለ ዝማሬው ፕሮግራሙ ላይ ምንም አልተጻፈም። ከዛ አሮጊቷ መሳተፍ እንደሚችሉ ፈቃድ ጠየቁ። አደራጆቹም መሳተፍ እንደሚችሉ ግን አዳራሽ ውስጥ ገብተው ሜዲቴሽን መለማመድ እንዳለባቸው ተነገራቸው። እሳቸውም በዚህ ተስማሙና መጡ። ዝማሬውን እያዳመጡ ሜዲቴሽን ተለማመዱ። ልክ ዝማሬው ሲያልቅ እጅግ በጣም ተደስተው ነበር። ፊታቸውን በፈገግታ ሞልተው ወደ መኖሪያ ክፍላቸው ሄዱ። ነገር ግን ልክ ክፍላቸው እንደደረሱ እያያቸውን ለቀቁት። ምን ሆነ ይሆን? ጊንጥ ነከሳቸው? እባብ ነደፋቸው? እያለ ሰው ተደናግጦ እየሮጠ ወደ ክፍላቸው ሄደ። እማማ ምን ሆኑ ብሎ ሲጠይቋቸው አሮጊቷ ምንም መልስ አይሰጡም፣ ብቻ ዝም ብለው ያለቅሳሉ። ከዛ ከተወሰነ ጊዜ በኋላ ስቅ እያላቸው እዚህ ስመጣ የሆነ ከጨርቅ የተሰራ የእጅ ቦርሳ አምጥቼ ነበር፣ በውስጡ 20 ሩፒ ነበረ። ይህ ከአንድ የአሜሪካን ዶላር የሚያንስ ገንዘብ ነው። ወይኔ 20 ሩፒ! እድሜ ልክ ሙሉ ሳጠራቅም የኖርኩት ገንዘብ! ወይኔ 20 ሩፒ! በተጨማሪ ደግሞ የዛሬ 60 ዓመት ከባለቤቴ ጋር ስጋባ ከነሐስ የተሰራ ጌጥ ለጥሎች ተሰጥቶኝ ነበር፣ እሱም ቦርሳዬ ውስጥ ነበር። እንዲሁም ወደ ኮርስ ስመጣ የሆነ ሰው ደረቅ ኬክ ሰጥቶኝ ነበር፣ እሱም አብሮ ነበር። ቦርሳዬን በሜዲቴሽን ሰዓት እግሬ ስር፣ ስተኛ ደግሞ ትራሴ ስር አስቀምጠው ነበር። ዛሬ ጠዋት ክፍሌ ውስጥ ጥዬው ወደ አዳራሽ ሄድኩኝ እና የሆነ ሰው መጥቶ ወሰደብኝ። ወይኔ ተዘረፍኩኝ! ወይኔ ተዘረፍኩኝ! እድሜ ልኬን ያጠራቀምኩት ገንዘብ ሁሉ ሄደ እያሉ መንፈቅፈቃቸውን ቀጠሉ። ከዛ ሰዎች ተሰባሰቡና ደግሞ ለ20 ሩፒ ገንዘብ እንደገና የነሐስ ጌጡ እንኳን ሌላ 20 ሩፒ ቢያወጣ አንድ ላይ 40 ወይም 50 ሩፒ ሰብስበን እንሰጦታለን፣ እባኩን አያልቅሱ፣ እርሶ ብቻ ሜዲቴሽኑን ቀጥሉ፣ ጥሩ ለውጥ እያሳዩ ነው ቢባሉ ምንም ሊሰሙ አልቻሉ። መቼም ገንዘቡን ካላዩ ለቅሶ አይቆምምና ጎበዝ ያላችሁን ጣል ጣል አድርጉ ተባለ። ከዛ በ50 ፋንታ 100 ሩፒ ተሰበሰበ። መቼም ይሄ የማማን ለቅሶ ቀጥ ያደርገዋል ብሎ ሁሉም ሰው ደስ ብሎት ነበር። እማማ የሁሎት ተብሎ ገንዘቡ ተሰጣቸው። ገንዘቡን አሽቀንጥረው ወረወሩት። ምን ያደርግልኛል ይሄ ገንዘብ? አሁን በጥሎሽ ያገኘሁትን የነሐስ ጌጥ ከየት አባቴ ነው የማገኘው? አሉ። ሰው ሁሉ ግራ ተጋብቶ ፍለጋ ጀመረ፣ ግን በፍጹም ሊያገኙት አልቻሉም። በምሽቱ አካባቢ እንዳጋጣሚ ሆኖ አንድ ጦጣ ዛፍ ላይ ሆኖ ከቦርሳው ውስጥ ያንን ደረቅ ኬክ እያወጣ ሲበላ ታየ። ከዛ አሯሩጦ ቦርሳውን አስጣሉትና ለአሮጊቷ አስረክቧቸው። ያን ጊዜ ብቻ ለቅሷቸው ቆመ። ሙጭጭ ማለት 20 ሩፒ በሚያወጣ ዕቃ ወይም 20 ሚሊዮን ሩፒ በሚያወጣ ዕቃ ልዩነት አያመጣም። ለዛ ዕቃ ያላችሁ ጥብቅያና ፍቅር በጨመረ ቁጥር መከራችሁም የዛ ነው ያህል ይጨምራል። እኔ የኔ እኔ የኔ እነዚህን ቃላት ብትጠቀሙም ባትጠቀሙም ለውጥ የለውም። አንድ ሌላ ገጠመኝ። እንደገና በጣም ራቅ ባለ የደቡብ ህንድ ከተማ ውስጥ አንድ በጣም የተማሩ መነኩሴ በኮርስ ተሳተፉ። በአምስተኛው ወይም ስድስተኛው ቀን ወደ እኔ መጡና ጎይንካጂ፣ በምሳ ከስድስት እስከ ሰባት ሰዓት ባሉት ጊዜያቶች ለተማሪዎች ጥያቄ በግል ስትመልስ ለእያንዳንዱ ተማሪ 10 ደቂቃ ትሰጣለህ አሉ። ያኔ ተማሪዎች ትንሽ ስለነበሩ ለእያንዳንዱ 10 ደቂቃ ሰጥ ነበር። 10 ደቂቃ ለእነዚህ ዓለማዊ ሰዎች በጣም ብዙ ነው። ምን ጥያቄ ሊኖራቸው ይችላል? እኔ መነኩሴ ነኝ፣ ዓለም በቃኝ ያልኩኝ፣ በጣም ብዙ ጥያቄ የለኝ፣ እባክ ግማሽ ሰዓት ስጠኛል። እባክ አባቴ፣ እኔ መከራከር ስለማልፈልገው ፍልስፍና ወይም የመሳሰሉትን ነገር እንደሚያወሩልኝ ያውቃለሁ። እኔ ይህን ያህል ጊዜ አልሰጡትም አልኳቸው። እሳቸውም ኖ ጎይንካጂ፣ ባለፉት 5 ቀናቶች ይህ ፍልስፍና የሚሉት ነገር ምንም ዋጋ እንደሌለው ተረድቻለሁ፣ ስለዚህ የማወራው ስለ ቴክኒኩ ብቻ ነው አሉኝ። ስለ ቴክኒኩ ብቻ? ታዲያ ግማሽ ሰዓት ምን ያደርግሎታል? ስላቸው ግድ የለም እባክህ ግማሽ ሰዓት ስጠኝ ብለው ውጥር አድርገው ያዙኝ። ከዛ ጊዜውን እንደምንም አብቃቃሁና ኑ ብዬ ቀጠርኳቸው። የመጀመሪያዎቹ 5 ደቂቃዎች ስለ ቴክኒኩ ተወራ። ከዛ በድንገት አርስቱ ተቀየረ። አየህ ጎይንካጂ፣ ከዛ ከመጣህበት ትልቅ ከተማ ውስጥ ያለህ ገዳም?
እኔም
የኔ ገዳም? ኧረ አባቴ፣ ገዳም ለመነኩሴዎች ነው፣ እንደኛ ላለ ባለትዳር አይደለም። እንዴት ገዳም እኔ ሊኖረኝ ይችላል ብላቸው። እባክህ ጎይንካጂ፣ እንደምንም ተረዳኝ፣ ስለ ገዳምህ ጉዳይ እንወያይ።
ኧረ በፈጠረው አባቴ፣
እኔ ገዳም በፍጹም ሊኖረኝ አይችልም። ለዓለማዊነቴ ምስክር ይኸው ባለቤቴ ሁሌ ሳስተምር ከጎኔ ቁጭ እንዳለች ነው። እንዴት ገዳም ሊኖረኝ ይችላል? መነኩሴውም ምንም ሊያቆሙ አልቻሉም። ያንተ ገዳም፣ ያንተ ገዳም። ከዛ ደግሞ በገዳሙ ውስጥ ያለው ዝሆን አሉ።
የእኔ ዝሆን?
ምንድን ነው እኚህ መነኩሴ የሚያወሩት እያልኩኝ ሳስብ አንድ ነገር አእምሮ ውስጥ በድንገት ብልጭ አለብኝ። ይህ ህንድ ነው። ውብ ሀገር፣ በጣም ትልቅ ሀገር፣ የተለያየ ባህል ያለበት ሀገር። በአንዳንድ ባህሎች ይህንን እኔ ወይም የኔ የሚባለውን ቆሻሻ ቃል በሕይወታቸው ሙሉ ላለመጥራት ጠንካራ አቋም ይወስዳሉ። እኔ ማለት ሲፈልጉ አንተ፣ የኔ ማለት ሲፈልጉ ያንተ ይላሉ። ኦ አሁን ገባኝ አባቴ፣ የኔ ገዳም፣ የኔ ዝሆን። እስቲ ምን ችግር ደረሰብኝ ንገሩኝ አልኳቸው። አያችሁ፣ ሰውየው መንኩሰዋል። ሁሉን ነገር ትተው የመነኑ ናቸው። አንድ ገዳም ያለ ወረዳ ፈቃድ ገንብተው ነበር። አሁን እንዲፈርስ ትዕዛዝ መጣ። እንዲሁም ዝሆን በከተማ ውስጥ ማስቀመጥ በሕግ የተከለከለ ነው። ስለዚህ እሱንም ሊቀሙ ሆነ። ከሆነ ቦታ የዛ ወረዳ አስተዳዳሪ በርማ እያለሁ እኔ ጋር በእንግድነት እንዳረፈ ይሰማሉ። ስለዚህ ጎይንካጂ፣ ትንሽ ቃላት ከአንተ ቢነገረው ገዳምህ ይተርፋል፣ ዝሆንህ ይተርፋል አሉኝ። እኔ ወይም የእኔ የሚለውን ቃላት በፍጹም አይጠቀሙም። ይሁን እንጂ ከገዳሙና ከዝሆኑ ጋር ከፍተኛ ጥብቂያ አለባቸው። ጥብቂያ ወይም ሙጭጭ ማለት ደግሞ ሁሌ መከራ ነው የሚያስከትለው። ጥብቂያው ስር የሰደደ ከሆነ መከራውም የዛን ያህል የከፋ ይሆናል። በዚህ እኔ በሚባለው ነገር ጥብቂያ ቢኖረኝና ይህ እኔ ዘላለማዊ ቢሆን መከራ አይኖርም ነበር። ወይም ደግሞ የእኔ ከምለው ቁስ ጋር ጥብቂያ ቢያድርብኝና ይህ ቁስ ዘላለማዊ ቢሆን ምንም ችግር አይኖርም። ችግሩ እኔ ወይም የኔ ዘላለማዊ አይደለም። ማንኛውም የኔ የኔ የምለው አልፍና እንደገና መከራ ውስጥ እገባለሁ። ምንም ማድረግ አልችልም። ወይም ደግሞ እኔ ራሴ አልፋለሁ። ሁልጊዜ መለያየት አለ። ከሚወዱት ነገር ጋር መለያየት ደግሞ መከራ ነው። ከፍተኛ ፍላጎት ካለ፣ ጥብቂያ ካለ፣ መውደድ ካለ ሁሌ አብሮት የተያያዘ መከራ አለ። ሌላው ጥብቂያ ደግሞ ይህ እኔ ወደ የኔ ይቀየርና የኔ አመለካከት፣ የኔ ፍልስፍና፣ የኔ እምነት፣ የኔ ሃይማኖት፣ የኔ ባህል የሚባሉት ይሆናሉ። ሁሉም የራሱ አመለካከት ብቻ እውነተኛ፣ ነገር ግን የሌሎቹን አመለካከት የተሳሳተ ያደርግና ድርቅ ይላል። ቀለም የተቀባ መነጽር እንዳደረገ ሰው ሁሉም የሚያየው ነገር በዛ ከለር የተበከለ ነው። ቀይ መነጽር ካደረግኩኝ የማየው ነገር ሁሉ ለእኔ ቀይ 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 ነው። ሌላ ሰው አረንጓዴ መነጽር ካደረገ የሚያየው ነገር ሁሉ ለሱ አረንጓዴ 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 ነው። እርስ በርሳችን ስንጣላ ብንከርም እኔ ሁሉ ነገር ቀይ እንደሆነ ላሳምነው አልችልም፣ እሱ ሁሉ ነገር አረንጓዴው እንደሆነ ሊያሳምነኝ አይችልም። እድሜ ልካችንን ስንደባደብ ብንኖር፣ እርስ በርሳችን ብንፈነካከት ምንም አንግባባም። ምክንያቱም ሁለታችንም የራሳችን ከለር ላይ ሙጭጭ ብለናል። ነገሮች በተፈጥሯቸው እንዴት እንደሆኑ ማየት አንችልም። ይህ የእኔ ትልቅ ጥብቂያ ትልቅ መከራ ያመጣል። አንዳንድ ጊዜ ደግሞ እነኚህ ቅዳሴ ወይም ጸሎት የመሳሰሉት ከፍተኛ ችግር ያመጣሉ። ህንድ ውስጥ ሰዎች በጣም ሃይማኖተኞች ናቸው። ቀን በቀን ጸሎት ካላደረጉ ቅር ይላቸዋል። እና ቪፓሻና ኮርስ ይመጡና ለምንድን ነው ሃይማኖቴን ያስቆምከኝ? 15 ደቂቃ ብቻ ስጠኝና ጸሎቴን አድርጌ ልምጣ እያሉ ይከራከራሉ። እዚህ ሁሉንም አስተሳሰባቸውን አጠቃላይ ሜዲቴሽኑ ላይ ማሰባሰብ እንደለባቸው ለናስረዳቸው ስንሞክር መጀመሪያ አካባቢ በጣም ይበሳጫሉ። ወደኋላ ግን ነገሩ ግልጽ ይሆንላቸው ይመጣል። እነዚህ አራት አይነት ጥብቂያዎች እኔ፣ የኔ፣ የኔ አመለካከት፣ የኔ ሃይማኖት ከፍተኛ መከራን ያስከትላሉ። ጥብቂያው ስር በሰደደ ቁጥር መከራውን ሚዛኑ ያህል የጠነከረ ነው። ቡዳ ጠለቅ ብሎ ነገሩን አየው። ለምንድን ነው ነገሮች ላይ ጥብቅ የምንለው ብሎ ሲመራመር መልሱ ግልጽ እየሆነለት መጣ። ፍላጎት ያድርብናል። አንድ ነገር ትፈልጋላችሁ። ያንን ነገር የግላችሁ ማድረግ ትፈልጋላችሁ። ከዛ የፍላጎት ይጠነክርና ወደ ጉጉት ይቀየራል። እንዲሁም አንድ ከማትፈልጉት ነገር ጋር መገላገል ትፈልጋላችሁ። የቻላችሁትን ያህል ብትጥሩም መላቀቅ ያቅታችኋል። ከዛ አሁንም ወደ መላቀቅ ጉጉት ይቀየራል። ከነገሩ ለመላቀቅ ስትፍጨረጨሩ ራሳችሁን መከራ ውስጥ ትከቱታላችሁ። ከዛ የሚቀጥለውን ጥያቄ ራሱን ጠየቀ። እንዴትስ ይህ ፍላጎት ሊያድርብን ቻለ? ይህን የሚያደርገው በቃላት እየተጫወተ ወይም መጽሐፍ እያነበበ አይደለም። ቁጭ ብሎ ልክ እንደ ተመራማሪ በራስ ውስጥ ምን እየተካሄደ እንደሆነ እያየ ነበር። ትንሽ ፍላጎት ይተነሰሳል። ከዛ እየወደዳችሁ ትመጡና ወደ መጓጓት ይቀየራል። እንዲሁም ከማትወዱት ነገር ጋር ለመላቀቅ ትንሽ ፍላጎት ያድርባችኋል። ይህ ፍላጎት እያደገ ይመጣና ወደ ጥላቻ ይቀየራል። ከዛ የጥላቻ ደግሞ ወደ ሽሽት ይቀየራል። በዚያ ጊዜ ቋንቋ መጓጓት ታንሃ ይባል ነበር። ታንሃ ፐቸያው ፓዳና፣ መጓጓት ወደ ሙጭጭ ማለት ይቀየራል። ትንሽ ፍላጎት ወደ መጓጓት ይቀየራል። መጓጓት ደግሞ ሙጭጭ ወደ ማለት ይቀየራል። እሺ ለምን ትንሽ ፍላጎት በእኛ ውስጥ ሊጠነሰስ ቻለ? ቬደና ፐቸያ ታንሃ፣ በሰውነታችን ላይ በሚከሰቱት ስሜቶች ምክንያት። በሰውነታችሁ ላይ የሆነ ስሜት ትቀምሳላችሁ። ያ ስሜት ደስ የሚል ከሆነ ወዲያውኑ ወደ ፍላጎት ይቀየራል። ፍላጎት ደግሞ ወደ መጓጓት ይቀየራል። በሌላ በኩል ደግሞ ደስ የማይል ስሜት ከተሰማችሁ ወዲያውኑ ወደ ጥላቻና ሽሽት ይቀየራል። እና ከዛ ስሜት የመገላገል ጉጉት ያድርባችኋል። ቬደና ፐቸያ ታንሃ፣ ፐቸያ ማለት ምክንያት ነው። ቬደና ማለት ደግሞ የሰውነት ስሜት። ፍላጎት የሚያድርብን በሚሰማን የስሜት አይነት ምክንያት ነው። ለመሆኑ ለምን ስሜት በሰውነታችን ላይ ይሰማናል? ምክንያቱን ለማወቅ አሁንም ቁጭ ብሎ እየተመራመረ ነው። ለምን? ፓሰፐቸያ ቬደና፣ በግንኙነት ምክንያት። ልክ ግንኙነት ሲፈጠር በሰውነታችን ላይ ስሜትም አብሮ ይፈጠራል። ምን አይነት ግንኙነት? የእነዚህ ስድስት የስሜት በሮች ግንኙነት። አይን ከቅርጽ፣ ምስል፣ ቀለም ወይም ብርሃን ከመሳሰሉት የአይን ቁሶች ጋር ሲገናኝ የሆነ ስሜት በሰውነታችን ላይ ይፈጠራል። የጆሮ ቁስ ድምፅ ነው። ድምፅ ከጆሮ ጋር ሲገናኝ በሰውነታችን ላይ የሆነ ስሜት ይፈጠራል። አፍንጫ ከሆነ ሽታ ጋር ሲገናኝ በሰውነታችን ላይ ስሜት ይፈጠራል። ምላሳችን ከሆነ ጣዕም ጋር ሲገናኝ በሰውነታችን ላይ ስሜት ይፈጠራል። ሰውነታችንን አንድ ነገር ሲነካው አሁንም በሰውነታችን ላይ ስሜት ይፈጠራል። አእምሯችን ውስጥ የሆነ አስተሳሰብ ወይም ትዝታ ሲከሰት በሰውነታችን ላይ ስሜት ይፈጠራል። እሺ ለምን ግንኙነትስ ሊፈጠር ቻለ? ይህ በጣም ግልጽ ነው። ሰላተና ፐቸያ ፓሰ፣ ፓሰ ማለት ግንኙነት ነው። ሰላተና ማለት ስድስት የስሜት በሮች። እነዚህ የስሜት በሮች በሰውነታችን ላይ እስካሉ ድረስ ሁልጊዜም ግንኙነት አለ። በአንዱ ወይም በሌላው በር ከራሳቸው ቁሶች ጋር ይገናኛሉ። ማለትም ጆሮ ከድምፅ፣ አፍንጫ ከሽታ የመሳሰሉት። ዓለም ደግሞ በቁሶች የተሞላች ነች። ስለዚህ የእኛ ግንኙነት ከእነዚህ ቁሶች ጋር የሚፈጠረው በእነዚህ የስድስት የስሜት በሮች አማካይነት ነው። ለምን ስድስት የስሜት በሮች ሊኖሩን ይችላሉ? ምንድን ነው እዚህ ምክንያት? ናመሩፓ ፈጨያ ሰላያተን። ናመ ማለት የአምሮ ቅንባሬ ነው። ሩፓ ደግሞ የአካል ቅንባሬ ነው። ልክ አምሮና አካል ግንኙነት ሲጀምሩ ማለትም ህይወት መፍሰስ ሲጀምር እነኚህ ስድስት በሮችም አብረው ይፈጠራሉ። ለምን አምሮና አካል በዚህ አይነት ሁኔታ ሊጀምሩ ቻሉ? ቪኛና ፈጨያና ማሩፓ። ቪኛና ማለት ነገሮች መከሰታቸውን የሚያውቀው የአምሮ ክፍል ነው። በእንግሊዝኛ consciousness በአማርኛ ደግሞ ህሊና እንበለው። የዚህ ቪኛና ጅረት ሁሌም አለ። አንድ ህይወት ሲያልቅ ይሄ ቪኛና ጅረት ከዚህ ህይወት ያልፍና ሌላ ቦታ በሌላ ህይወት ውስጥ ይከሰታል። ሁሌም ይከሰታል፣ ያልፋል፣ ይከሰታል፣ ያልፋል። ልክ ሞት ሲመጣ ያልፍና ከዛ በሌላ ህይወት በሌላ አካል ውስጥ ይከሰታል። ከዛም በተለመደው ሁኔታ ይከተላል። ቪኛና ፈጨያና ማሩፓ። እሺ ለምን ይህ ቪኛና ተከሰተ? ሳንካራ ፈጨያ ቪኛና። ይህ አእምሮ ዝንባሌ ለሚቀጥለው ቪኛና ምክንያት ነው። አሁንም እንደገና ሳንካራ እንተነሳለን። ማለትም ጭፍን ምላሽ እንሰጣለን። ከዛ የሚቀጥለው ቪኛና ይፈጠራል። ሳንካራ ተነሳላችሁ? የሚቀጥለው ቪኛና ይፈጠራል። እንዲህ ያለ ብቻ ልክ ሞት ሲመጣ በጣም ትልቅ የሆነ ሳንካራ ልክ በመሮና በመዶሻ ድንጋይ ላይ እንደተሰመረ መስመር፣ በጣም ጥልቅ መስመር ያለው ሳንካራ ከውስጠኛው አእምሮ ክፍል ወደ ላይኛው አእምሮ ክፍል ብቅ ይላል። ይህ ሳንካራ የሚቀጥለውን ቪኛና አፈናጥሮ ሌላ ህይወት፣ ሌላ ቦታ፣ ሌላ አካል ላይ እንዲቀጥል ያደርጋል። እሺ ለምን ሳንካራ ሲፈጠራል? አቪጃ ፈጨያ ሳንካራ። በድንቁርና ምክንያት። ሁሉም ሰው ሳንካራ የሚፈጥረው በድንቁርና ምክንያት ነው። ምን አይነት ድንቁርና? አንድ ሰው ትምህርት ቤት ስላልሄደ ወይም መጽሐፍ ስላላነበበ የሚመጣ ድንቁርና አይደለም። ወይም ይህን የዳማ ንግግር ስላልሰማ አይደለም። ድንቁርና የሚመጣው እውነትም በራስ ላይ ባለመቅመስ ምክንያት ነው። አንድ ሰው እንዴት መከራ በውስጡ እንደሚከሰት፣ እንዴት ስሜቶች በሰውነታችን ውስጥ እንደሚፈጠሩ፣ እንዴት ደስ የሚል ስሜት ወደ መጓጓት ሳንካራ እንደሚቀየር፣ እንዴት ደስ የማይል ስሜት ወደ ጥላቻ ሳንካራ እንደሚቀየር፣ በተጨማሪ ደግሞ ይህ ሂደት የሚካሄደው በጥልቀኛው አእምሮ በመሆኑ የላኛው አእምሮ ውስጥ ምን እየተካሄደ እንደሆነ አያውቅም። ይህ የመባዛት ሂደት ማለትም መከራን መፍጠር፣ መከራን ማባዛት፣ ሳንካራ መፍጠር፣ ሳንካራን ማባዛት፣ ይህ ነው ድንቁርና የሚባለው። ሁሉም ሰንሰለት ግልጽ ይሆናል። እያንዳንዱ የሰንሰለት ቀለበት ግልጽ እየሆነች መጣች። አቪጃ ፈጨያ ሳንካራ። በድንቁርና ምክንያት ሳንካራ ይፈጠራል። ሳንካራ ፈጨያ ቪኛናን። በሳንካራ ምክንያት ቪኛና ወይም ህሊና ይፈጠራል። ቪኛና ፈጨያና ማሩፓ። በቪኛና ወይም ህሊና ምክንያት የአእምሮና የሰውነት ቅንብር ወይም ህይወት ይፈጠራል። ናመሩፓ ፈጨያ ሰላያተን። ከዚህ ሰውነት ጋር ስድስቱ የስሜት በሮች ተያይዘው ይመጣሉ። ሰላያተን ፈጨያ ፓሰ። ስድስቱ የስሜት በሮች ካሉ ደግሞ ከሚመለከታቸው ቁሶች ጋር መገናኘታቸው አይቀርም። ፓሰ ፈጨያ ቬደና። ስድስቱ የስሜት በሮች ከራሳቸው ቁሶች ጋር ሲገናኙ በሰውነት ላይ ስሜት ይፈጥራሉ። ቬደና ፈጨያ ተነሃ። የሰውነት ስሜት ደግሞ ፍላጎትን ይፈጥራል። ተነሃ ፈጨያው ፓዳነ። ይህ ፍላጎት ደግሞ ጥብቅ ወይም ሙጭጭ ወደ ማለት ይቀየራል። ፓዳነ ፈጨያ ባቮ። በዚህ የመጓጓት ስስ ምክንያት እንደገና መሆን ወይም ህይወት ይፈጠራል። ባቮ ማለት አዲስ ህይወት እንደገና መፍሰስ ሲጀምር ማለት ነው። ከዛ ህይወት እየፈሰሰ እየፈሰሰ እያደገ ሲመጣ ሳንካራውን እያጠናከረው ይመጣል። እንደገና የህይወት ሲያልፍ ይህ የተጠናከረው ባፈ ሳንካራ ማለትም በጣም ስር የሰደደው ሳንካራ ወደ ላይኛው የአእምሮ ክፍል ይመጣና የሚቀጥለውን ቪኛና ወይም ህሊና ሌላ ቦታ ሌላ ህይወት ላይ ያፈናጥረዋል። ከዛ ሌላ ባፈ ወይም አዲስ ህይወት ይፈጠራል። ይህ የመፈጠር ወይም የመሆን ሂደት ዝም ብሎ ያለማቋረጥ ይቀጥላል። የህይወት መጨረሻ ላይ አያቆምም። ባፈ ፈቸያ ጃቲ። በዚህ በመፈጠር ወይም በመሆን ምክንያት አዲስ ህይወት ይፈጠራል። ጃቲ ማለት መወለድ ወይም አዲስ ህይወት ማለት ነው። ጃቲ ፈቸያ ጀራ መረናም ሶካ ፓሪዴቫ ዱካዶ ማናሱፓያሳ ሳምባቫንቲ። ያው ህይወት ሲጀምር አንድ ሰው በህመም መከራ፣ በማርጀት መከራ፣ የሞት መከራ፣ የሚፈልገውን ነገር ያለማግኘት መከራ፣ ከማይፈልጉት ጋር የመገናኘት መከራዎች አብሮ ይመጣሉ። አንድ ፍጡር በመወለዱ ምክንያት በእነዚህ ሁሉ የአእምሮና የአካል መከራዎች ውስጥ ያልፋል። ሁሉም ነገር ግልጽ እየሆነ ይመጣል። አጠቃላይ ሂደቱ ግልጽ ይሆናል። ይህ ለማንኛውም በራሱ ውስጥ ገብቶ በጥልቅ ለሚመረምር ሰው ግልጽ ይሆናል። ድንቁርናን አስወግደን እውነትን በልምድ ደረጃ ስንረዳው ሁሉም ነገር ግልጽ ይሆናል። እንዴት መከራ እንደሚጀምርና እንዴት እንደሚባዛ ሁሉ ነገር ግልጽ ይሆናል። አሁን ጥያቄው እንዴት ከዚህ መከራ እንላቀቅ? እንዴትስ ሰንሰለቱን እንስበረው? የትኛውን የሰንሰለት ቀለበት እንስበረው? የቱ ጋር ያለው የሰንሰለቱ አገናኝ ቀለበትን እንስበረው? በአካልና በአእምሮ ግንኙነት ምክንያት ህይወት መቼም አንዴ መፍሰስ ጀምሯል። ምን እናድርግ? ራሳችንን ብናጠፋ ችግሩ ይፈታል? ይህ በፍጹም ችግሩን አያቀልለውም። አንድ ሰው የራሱን ህይወት በራሱ በማጥፋት ከመከራ ነፃ ሊወጣ አይችልም። ምክንያቱም ራሱን በሚያጠፋበት በዛች ሰዓት አእምሮ ያለው ዝንባሌ በስቃይ እየተሞላ ነው። በዚህ ህይወት ላይ የመጨረሻው አእምሮ በስቃይ እየተሞላ ከሆነ የሚቀጥለው ህይወት እንዲሁ በመከራና በስቃይ እየተሞላ ይሆናል። ስለዚህ ራስን ማጥፋት ከመከራ ነፃ አያወጣንም። አእምሮና አካል ካሉ ደግሞ ያው ስድስቱ የስሜት በሮች መኖራቸው አይቀርም። ምናልባት የስድስቱን የስሜት በሮች ብናጠፋስ? አይን፣ አፍንጫና ምላስ፣ እሺ፣ ምንም ችግር ላይኖረው ይችላል። ግን ሰውነታችንና አእምሮችንን እንዴት አድርገን ነው የምናጠፋው? አሁንም ዞሮ ዞሮ ራስን ማጥፋት ይሆናል። እሺ፣ የስድስቱን የስሜት በሮች ቁሶች እናጥፋ ብንለስ? ማለትም ብርሃን፣ ድምፅ የመሳሰሉትን። ይህ በፍጹም አይቻልም። ዓለም የተሞላችው በእነዚህ በስሜት በር ቁሶች ነው። ስድስቱ የስሜት በሮች ካሉ ደግሞ ከቁሳቸው ጋር መገናኘታቸው አይቀርም። ከዚህም ማምለጥ አንችልም። ግንኙነት ካለ ደግሞ በሰውነት ላይ ስሜት ይፈጠራል። ከዚህም ማምለጥ አንችልም። እዚህ ላይ እውቀት ተገለጸለት። እዚህ ጋር ነው መጥረቢያን አንጥቼ ሰንሰለቱን መበጠስ ያለብኝ አለ። ያው እንዳልነው ስሜት መምጣቱ አይቀርም። አንድ ሰው በህይወት እስካለ ድረስ ሁሌ ነገሮች ከስድስቱ በሮች ጋር እየተገናኙ ቬደና ወይም በሰውነት ላይ ስሜትን ይፈጥራሉ። እንዲሁም ሁሌ ሰውነትና አእምሮ እርስ በርሳቸው ሲገናኙ አሁንም ስሜት መፈጠሩ አይቀርም። ይህ ስሜት ሲፈጠር በአቪጃ ወይም ድንቁርና ምክንያት ታነሃ ወይም ፍላጎትና ጉጉት ይመጣል፣ ወይም ደግሞ ጥላቻና ሽሽት ይመጣል። አሁን እንዳለ አጠቃላይ ሂደቱን መቀየር አለብን። የሰውነት ስሜት ሁሌ ይኖራል፣ ግን ከሰውነት ስሜት ጋር እውቀት አብሮ ይመጣል፣ ብልሃት አብሮ ይመጣል። እውነተኛ የሰውነት ስሜት ባህሪ ይጠናል። ምንድን ነው ስሜት ማለት? የሰውነት ስሜት ዘላለማዊ አይደለም ወይም ቋሚ አይደለም። ይከሰታል፣ ከዛ ያልፋል። የተከሰተው ሊያልፍ ነው። እስቲ ምን ያህል ጊዜ እንደሚቆይ በእርጋታ ላጢ ነው። አው ተከሰተ አሁን ደሞ አለፈ ተከሰተ አለፈ የፈለገውን ያህል አስቀያሚ ስሜት ቢሰማን ማለፉ አይቀርም የፈለገውን ያህል ደስ የሚል ስሜት ቢሰማን ማለፉ አይቀርም ዝም ብሎ ጭፍን ምላሽ መስጠት ዋጋ የለውም እስቲ ምን ጥቅም አለው ራሱ በተፈጥሮ ለሚያልፍ ነገር ምላሽ መስጠት ምንም ትርጉም የለውም ከዚህ በኋላ ሁሉ ነገር እየተገለጸለት መጣ የሰውነት ስሜት የሚሰማን ደረጃ ድረስ ጠልቀን ገብተን ለሰውነት ስሜታችን ምላሽ ሳንሰጥ በርጋታ ካጤን ነው አጠቃላይ የመከራ ማባዛት ሂደቱ ወደ ነጻነት ሂደት ይቀየራል ቡድሃ የሰውነታችን ስሜት በጣም ጠቃሚ መገናኛ ነጥብ መሆኑን ደረሰበት ከዚህ ነጥብ ሁለት ወደ ተቃራኒ ቦታ የሚወስዱ መንገዶች ይፈጠራሉ አንደኛው መንገድ ዱካ ሳሙዳየ ጋሚኒ ፓቲፓዳ በመከራ የተሞላ መንገድ ነው መከራ ተጠነሰሳላችሁ ምክንያቱም እያንዳንዷን ስሜት ስትሰማችሁ ጭፍን ምላሽ ትሰጣላችሁ ስሜት ሲሰማችሁና ምላሽ ስትሰጡ በዚህ ምክንያት መከራችሁ እየተባዛ ይመጣል ነገር ግን ከዚህቹ መነሻ ነጥብ በዚህ ሰውነት ስሜታችን አማካይነት ሌላ የነጻነት መንገድ ይፈጠራል ዱካ ኒሮድሃ ጋሚኒ ፓቲፓዳ ሁሉም መከራዎች ተነቃቅለው ይወጣሉ ምክንያቱም የሰውነት ስሜት ይሰማችኋል ግን ምንም ጭፍን ምላሽ አትሰጡም ነገሩ ይገባችኋል አንቻ ይህም ያልፋል እያላችሁ በርጋታ ታጤኑታላችሁ ማድረግም የጀመራችሁት ይህንን የመጀመሪያው ጠቃሚ ነጥብ በሰውነታችሁ ላይ የሚበቅለውን ስሜት ታጤናላችሁ ስታጤኑ ደግሞ ጭፍን ምላሽ አትሰጡም ከዛ እያንዳንዱ የሰውነት ስሜት ወደ ፓኛ ወይም ቪጃ ይቀየራል ማለትም ወደ ጥልቅ ውቀት ብልሃት ጥበብ ይቀየራል ቬደና ፈቸያ ፓኛ እያንዳንዱ የሰውነት ስሜት ወደ ውቀት መቀየር አለበት ነገር ግን ወደ ታንሃ ማለትም ፍላጎት ወይም ጥላቻ መቀየር የለበትም እናንተም ይህን የነጻነት ጎዳና ነው የመረጣችሁት ወደ ውስጠኛው አእምሮ ክፍል ጠልቃችሁ ገብታችሁ የሰውነት ስሜት የሚሰማበት ደረጃ ተደርሱና ጭፍን ምላሽ በመስጠት ፋንታ በርጋታ ታጤኑታላችሁ ይህን ጊዜ ሰንሰለቱ ይበጣጠሳል ሰንሰለቱ የሚበጣጠስበት ምክንያት አሁን አቪጃ ወይም ድንቁርና ስለሌለ ነው አቪጃ ያትቬባ ሴሳ ቪራጋ ኒሮዳ ድንቁርና ተነቃቅሎ ሲወጣ ሳንካራ ኒሮዳ ሳንካራ ይወገዳል እንዲሁም አዲስ ሳንካራ ይተነሰስም ሳንካራ ኒሮዳ ቪኛና ኒሮዶ ሳንካራ ከሌለ ደግሞ ህሊና አይኖርም ቪኛና ኒሮዳ ናመሩባ ኒሮዶ ህሊና መፍሰሱን ሲያቆም አካልና አእምሮ መገናኘታቸውን ያቆማሉ ናመሩባ ኒሮዳ ሰላታና ኒሮዶ አካልና አእምሮ ከሌሉ ስድስቱ የስሜት በሮች አይኖሩም ሰላታና ኒሮዳ ፓሰ ኒሮዶ ስድስቱ የስሜት በሮች ከሌሉ ደግሞ ከሚመለከታቸው ቁስ ጋር መገናኘት ያቆማሉ ፓሰ ኒሮዳ ቬዳና ኒሮዶ ግንኙነት ከሌለ ደግሞ በሰውነት ላይ ስሜት መብቀሉን ያቆማል ቬዳና ኒሮዳ ታንሃ ኒሮዶ በሰውነት ላይ ስሜት ከሌለ ደግሞ ፍላጎት ወይም ጥላቻ ይቆማል ታንሃ ኒሮዳ ኡፓዳና ኒሮዶ ፍላጎት ከሌለ ደግሞ መጣበቅ ወይም ሙጭጭ ማለት ይቀራል ኡፓዳና ኒሮዳ ባቨ ኒሮዶ ሙጭጭ ማለት ሲያቆም እንደገና መፈጠር ያቆማል ባቨ ኒሮዳ ጃቲ ኒሮዶ እንደገና መፈጠር አቆመ ማለት ደግሞ መወለድ አቆመ ማለት ነው ጃቲ ኒሮዳ ጀራ ማራናም ሶካ ፓሪዴቫ ዱከዶ መነሱፓያሰ ኒሩጃንቲ መወለድ ሲቆም መወለድን ተከትለው የሚመጡት መከራዎች ጠቅላላ ይቆማሉ። ሂደቱ በጣም በቀላሉ ሊገባን ይችላል። ወይም በእውቀት ደረጃ ልንቀበለው እንችል ይሆናል። ግን ይህ ምንም ጥቅም የለውም። መለማመድ አለባችሁ። የሰውነት ስሜት የሚሰማችሁ ቦታ ድረስ ገብታችሁ በእርጋታ ማጤን አለባችሁ። ዝም ብሎ በማሰላሰል ወይም በማገናዘብ ብቻውን አይረዳም። አንድ ሰው ከህይወት በኋላ ህይወት ስለመኖሩ ላያምን ይችላል። እሱ ምንም ጥቅም የለውም። ያለፈው ወይም የሚመጣው ህይወት እንዳለ ካልተቀበላችሁ ቴክኒኩ አይሰራም የሚባል ነገር የለም። አሁን እየኖራችሁ ያላችሁትን ህይወት ተቀበሉ እና በእያንዳንዷ ደቂቃ መከራ ራሳችሁ ላይ እያመነጫችሁ ነው። ሳንካራ እያመነጫችሁ ነው። በእያንዳንዱ ሳንካራ ደግሞ መከራ እያመነጫችሁ ነው ማለት ነው። ያንኑ ሳንካራ ስትደጋግሙ ልክ በመሮና በመዶሻ እንደተሰመረ መስመር ጥልቅ እየሆነ ይመጣል። ይህም የበለጠ መከራ ያመጣል። ቢያንስ አሁን ከዚህ መጥፎ ባህሪ መላቀቅ እየጀመራችሁ ነው። አሁን ካላችሁበት መከራ እየወጣችሁ ነው። የተፈጥሮ ህግ ደግሞ ልክ በሰውነታችሁ ላይ ስሜት ተሰምቷችሁ ጭፍን ምላሽ ካልሰጣችሁ፣ ማለትም አዲስ ሳንካራ ማመንጨት ስታቆሙ፣ የድሮ ሳንካራ ወደ ላይኛው የአእምሮ ክፍል ይወጣል። ውስጠኛው ግምጃ ቤት የተጠራቀሙት ሳንካራዎች ወደ ላይ መምጣት ይጀምራሉ። ሳንካራዎች ወደ ላይ ሲመጡ በሰውነታችሁ ላይ ስሜት ይፈጥራሉ። እናንተ ለእነዚህ ስሜቶች አሁንም ጭፍን ምላሽ ሳትሰጡ በእርጋታ ታጤኗቸዋላችሁ። ይህን ስታደርጉ ሳንካራዎች ኃይላቸው ይዳከምና ከዛ ተነው ያልፋሉ። እንደገና ሌላ ግዙፍ ሳንካራ ከውስጠኛው አእምሮ ክፍል ወደ ላይ ብቅ ይላል። ሲመጣም በሰውነታችሁ ላይ የሆነ ስሜት ያመነጫል። አሁንም በእርጋታ ታጤኑታላችሁ። ይዳከምና ያልፋል። በእንደዚህ አይነት ሁናቴ የድሮ ሳንካራዎች ከአእምሯችሁ ይወገዳሉ። አንድ የአዲስ ሳንካራ መጠንት ስታቆሙ ቀስ በቀስ አሮጌዎቹ ሳንካራዎች እየተወገዱ ይመጣሉ። እናንተ የተረጋጋችሁትን ያህል አሮጌ ሳንካራዎች ወደ ላይኛው የአእምሮ ክፍል ብቅ ይላሉ። አሁንም ለስሜቱ ጭፍን ምላሽ ስለማትሰጡ ይዳከሙና ተነው ያልፋሉ። ወደ ላይ ይወጣሉ፣ ተነው ያልፋሉ። ይሄ ነው አንቻ ባተ ሳንካራ የሚባለው። ይህን የቡዳ ንግግር ደጋግማችሁ ትሰሙታላችሁ። አንቻ ባተ ሳንካራ። እያንዳንዱ ሳንካራ አንቻ ነው፣ ቋሚ አይደለም። ይመጣል፣ ያልፋል። ይከሰታል፣ ያልፋል። ኡፓ ደበየ ዳሚኑ። ይመጣል፣ ይሄዳል። መፈጠርና ማለፍ የእሱ ባህሪ ነው። ኡፓ ደበየ ዳሚኑ። ያልፋል፣ ግን ተመልሶ ይከሰታል። ይባዛል፣ እንደገና ይከሰታል። ነገር ግን በሰውነታችሁ ላይ ለሚከሰተው ስሜት ጭፍን ምላሽ በመስጠት ፋንታ በእርጋታ ካጤናችሁት ኡፓጅትቫ ኒሩጃንቲ ተነቃቅሎ ይወገዳል። ወደ ላይኛው የአእምሮ ክፍል ይመጣል፣ ከዛ ይወገዳል። ይመጣል፣ ይወገዳል። በተወገደው ሳንካራ መጠን የዚያን ያህል ከአእምሮ ጉድፍ ነጻ ትወጣላችሁ። ቴሳን ቮፐ ሰሞስኮ። የዛን ያህል ቀለል ይላችኋል። የዛን ያህል የሰላም ነጻነት ታገኛላችሁ። የዛን ያህል የደስታ ነጻነት ታገኛላችሁ። ምክንያቱም የዛን ያህል መከራ አቃላችኋላ። አጠቃላይ ሂደቱ ይህ ነው። ይህ ነው የዚህ ሰው ብርሃናዊነት። እውነተኛውን የመከራ ዋና ምክንያት አገኘ፣ እንዲሁም እንዴት ይህ ምክንያት ከስር መሰረቱ መነቃቀል እንደሚቻል መንገዱን አገኘ። መቼም ሁሉም የቡዳ ቃላቶች በጣም ቆንጆች ናቸው። ነገር ግን ልክ ሙሉ በሙሉ ከአእምሮ ጉድፍ ነጻ ከወጣ በኋላ፣ ማለትም ብርሃናዊ ከሆነ በኋላ የተናገረው ቃል የሚከተለውን ነበር። ይህን ለሚቀጥሉ ቀናቶች ቢያንስ በቀን 3 ጊዜ ትሰሙታላችሁ። ንግግሩ በመምህር ጎይንካ ድምፅ
አኔክ ጃቲ ሰንሳርን Sandhavi sang yanim bisang ಗಹಕಾರ ಕಂಗವೇ ಸಂತು ದುಃಖ ಜಾತಿ ಪುನಃಪುನ ಗಹಕಾರಕ ದಿಟ್ಟೋಸಿ ಪುನಂಗೆ ಹಂಗನ ಕಾಹಸಿ ಸಬ್ಬಾತೆ ಫಾಸುಕ ಭಗ್ಗ ಗಹಕೂತಂಗ್ ವಿಸಂಖಿತಂಗ್ ವಿಸಂಖಾರ ಗತಂಗ್ ಚೇತಂಗ್ ತನಹಾನಂ ಖಯಂ ಅಜ್ಜಗ.
ጊዜው ግንቦት ወር ነበር። የዛለት ማታ ሙሉ ጨረቃ ነበር። እሱ ዛፍ ስር ተቀምጦ በውስጡ ያለውን ዕውነት ማጤን ጀመረ። ቀስ እያለ ወደ ውስጠኛው አእምሮ ክፍል እየጠለቀ አእምሮን እያጠራ ሲሄድና አእምሮ ከግዱፍ ነጻ እየወጣ ሲመጣ በአእምሮ ውስጥ የተወሰኑ ችሎታዎች እየጎለበቱና እየዳበሩ መጡ። ከነዚህ ችሎታዎች አንዱ የማስታወስ ችሎታ ነበር። ልክ እኩለ ሌሊት ሲያልፍ በዚህ ችሎታው ሙሉ በሙሉ ተካነ። ከዛ ያለፈው ህይወቱን ማስታወስ ወይም ማየት ጀመረ። የዚህን ህይወት ብቻ ሳይሆን ወደ ኋላ እየሄደ ያለፈውን ህይወቱን አየ። ከዛም ወደ ኋላው በአእምሮ እየተጓዘ ከአንድ ህይወት በፊት፣ ከሁለት ህይወት በፊት፣ ከአስር ህይወት በፊት እያለ እየሄደ ቁጥር ስፍር የሌለው ህይወቶችን ማየት ጀመረ። አኔክ ከጃቲ ሳንሳራን በዚህ ዓለም ላይ ለአልፍ አላፍ ጊዜ ተወልጃለሁ። ስወለድ ቁጥር ስፍር የሌላቸው ህይወቶችን ኖሬያለሁ። አኔክ ማለት ቁጥር ስፍር የሌለው ማለት ነው። ሳንዳቪሳም በእያንዳንዱ ህይወት በተወለድኩኝ ቁጥር ሁሉ ጊዜ ስሮጥ አኔፒሳን ያለማቋረጥ ወደ ሞት ስሮጥ ነው ያሳለፍኩት። እያንዳንዱ ፍጡር ሲወለድ ስራው መሮጥ ነው፣ ወደ ሞት መሮጥ። ልክ እንደ ተወለዳችሁ ወደ ሞት ሩጫ ትጀምራላችሁ። ለአንድ ሰከንድ እንኳን መጠበቅ አትችሉም። ያለማቋረጥ ዝም ብላችሁ ብቻ ወደ ሞት መሮጥ ነው ስራችሁ። በዛ ህይወታችሁ ምንም ነገር ላይ ሳትደርሱ ወይም ምንም ነገር ሳታገኙ ለሞት ትሮጣላችሁ። ከዛ አንዳንድ ህይወቶቹ ላይ የሆኑ ብሉ ሰዎች አጋጥሞት ነበር እና ከዚህ ከህይወትና ሞት መከራ ዙር ነፃ መውጣት የምትችለው የዚህን ቤት ገንቢ ስታገኙ ነው ብለው መከሩት። ከዛ ስንት ህይወቶች ሙሉ የዚህን ቤት ገንቢ ሲፈልግ ማን ነው ገካረካን ገበሳንቶ? ማን ነው እዚህ ቤት ገንቢ? እያንዳንዱ ሰው ሲሞት ሌላ ቤት ይዘጋጅለታል። ሁሌ ከሞት በኋላ ሌላ ቤት ይዘጋጃል፣ ማለትም ሌላ ሰውነት ይዘጋጃል። ማን ነው እዚህ ቤት ገንቢ? ገካረካም ገበሳንቶ የዚህ ቤት ገንቢን ሲፈልግ ዱካ ጃቲ ፑናፑናም አሁንም ደጋግሜ ተወለድኩ። ሁሉም ቦታ በመከራ የተሞላ ነው። እዚህኛው ምድር ወይም እዛኛው ምድር ምንም ለውጥ የለውም። ሁሉም ጋር መከራ አለ። መንግሥተ ሰማያትም ቢሆን እንደሚባለው ዘላለማዊ ሳይሆን ከረጅም ጊዜ የደስታ ሕይወት በኋላ የእርጅናና የሞት መከራ አለበት። ስለዚህ አንድ ሰው ነፃ መውጣት አይችልም። ገካርካ ዲቶሲ ኦ የዚህ ቤት ገንቢ አሁን ታይተሃል። ፑነጌሃን ነካሐሲ ካሁን ወዲያ ለእኔ ቤት መስራት አትችልም። የቤት መገንቢያ እቃዎች ማለትም ጣውላ፣ ፌሮ፣ ሲሚንቶ፣ ጭቃ ሁሉንም ካስወገዳቸው እንዴት ተብሎ ነው ሰው ቤት ሊገነባለት የሚችለው? አሁን ሁሉንም መገንቢያ ቁስ አውድሜያለሁ። ቪሳንካራ ጋታንቺታን አእምሮዬ ከሁሉም ሳንካራ ነፃ ነው። አዲስ ህይወት ለመፍጠር የሚሆኑ ሳንካራዎች ጠቅላላ ተወግደዋል። ቪሳንካራን ጋታንቺታን ተንሃነን ከየም አጀጋ ፍላጎት የሚባል ነገር ከውስጤ ተነቃቅሎ ወጥቷል። ምንም አይነት የመጓጓት አዝማማ በውስጤ የለም። ስለዚህ ምንም አዲስ ሳንካራ አይፈጠርም። እንዲሁም አሮጌዎቹ ሳንካራዎች ጠቅላላ ተወግደዋል። ይህ ሙሉ ነፃነት ነው። ማንኛውም ሰው እዚህ ደረጃ መድረስ ይችላል። ያው በደንብ መስራት አለባችሁ፣ በትጋት መስራት አለባችሁ። ማንም ሰው ቁጭ ብሎ በፍላጎት ወይም በጸሎት ሊደርስበት አይችልም። ወም ደሙ እንዲሁ በታመረ የሚመጣ አይደለም ዝም ብሎ ነፃ ይወጣ እያንዳንዱ ሰው ኮስተር ብሎ መስራት አለበት በእነዚህ 10 ቀናቶች እንዴት መስራት እንዳለባችሁ ቴክኒኩን ትማራላችሁ ለት ተቀን ያለማቋረጥ ሳንካራ የሚመነጭበትን ጥልቁ ያምሮ ክፍል ውስጥ እንዴት እንደምትገቡና እንዴት እንደምትሰሩት ለማመደላችሁ ከሰውነት ስሜታችሁ ጋር ካልሰራችሁ የድሮ ያምራችሁን አመል መቀየር ከባድ ነው ምክንያቱም ለት ተቀን የፍላጎት ወይም ጥላቻ ሳንካራ አለ ከቡድሃ በፊት በቡድሃ ጊዜ እንዲሁም ከቡድሃ በኋላ ብዙ የሜዲቴሽን ቴክኒኮች ነበሩ ነገር ግን የቡድሃ ግኝት አንድ ሰው ሳንካራ የሚመነጭበት ፍላጎትና መጓጓት የሚመነጭበት ጥላቻ የሚመነጭበት ቦታ ድረስ ገብቶ ካልሰራ በስተቀር የመከራውን ሂደት በፍጹም ሊያቆመው አይችልም ምክንያቱም እነኚህ ሁሉ ያምሮ ግድፎች የሚጠነሰሱት በሰውነት ስሜት ደረጃ ነው ስትፈልጉ ቪፓሻና ብሉት ወይም የፈለጋችሁትን አይነት ስም ስጡት ማንኛውም ከሰውነት ስሜት ጋር የሚሰራና ስሜቱ ተሰምቶን በርጋታ እንድናጤ ነው የሚያስተምረን የሜዲቴሽን አይነት የነጻነት ሜዲቴሽን ነው አንድ ሰው በጣም የታደለ ነው እንደዚህ አይነት ሜዲቴሽን በህይወቱ ሲያጋጥሙ እንዲሁም በጣም እድለኛ ነው ትምህርቱ ገብቶት በሞራል መስራት ሲጀምር ማለትም በነጻነት ጎዳና መራመድ ሲጀምር እርግጥ ነው ጎዳናው በጣም ረጅም ነው የፈለገውን ያህል ረጅም መንገድ ቢሆን እንበልና 10000 ኪሎ ሜትር ርዝመት ያለው መንገድ የሚጀምረው በመጀመሪያው እርምጃ ነው እናንተም የመጀመሪያውን እርምጃ ጀምራችሁታል ይህን የመጀመሪያ እርምጃ በትክክለኛው መንገድ መራመድ ካልጀመሩ ሰዎች የመጨረሻው ግብ ላይ ደርሳሉ ብለን መጠበቅ አንችልም ነገር ግን እነዚህ የመጀመሪያውን እርምጃ የተራመዱ ሰዎች ቀስ በቀስ ሁለተኛውን እርምጃ ሶስተኛውን እርምጃ እየተባለ ደረጃ በደረጃ የመጨረሻው ግብ ላይ ደርሳሉ እነዚህን የቀሩትን 5 ቀናቶች በደንብ ተጠቀሙባቸው እንዴት በጎዳናው መራመድ እንዳለባችሁ ተማሩ በጎዳናው የተራመዳችሁትን ያህል የድሮ አእምሯችሁን አመል ትቀይራላችሁ ምክንያቱም የዛን ያህል የአእምሮ ግድፍ ወደ ላይኛው የአእምሮ ክፍል ወጥቶ ይወገዳል እንበልና 100 ኪሎ ግድፍ ተሸክማችሁ እንደሆነ 1 ኪሎ ብትቀንሱ በጣም ጥሩ 99 ኪሎ ግድፍ ብቻ ተሸክማችሁ ትመለሳላችሁ 10 ኪሎ 20 ኪሎ 50 ኪሎ 90 ኪሎ ማን ያውቃል የቻላችሁትን ያህል ቆሻሻችሁን አራግፋችሁ ቀለል ብላችሁ ወደ ቤታችሁ ተመለሱ ደግሞ ዋናው ነገር እንዴት ከጭንቅላታችሁ ላይ ቆሻሻን ማራገፍ እንደምትችሉ ቴክኒኩን ትማራላችሁ እንዴት መከራችሁን እንደምታቀልሉና የተሻለ ኑሮ የተረጋጋ ኑሮ የሰላም ኑሮ የደስታ ኑሮና የሰከነ ኑሮ እንደምትኖሩ ትማራላችሁ የቀሩትን 5 ቀናት በደንብ ተጠቀሙባቸው ሁላችሁም በዚህ ቦብ ቴክኒክ ራሳችሁን ትገነቡ ዘንድ ምኞቴ ነው ለራሳችሁ ደህንነት ለራሳችሁ ጥቅም ለራሳችሁ ነጻነት ስትሉ ከዚህ ከሳንከራ ሰንሰለት ከመከራ ቀንበር ለመላቀቅ ስትሉ ራሳችሁን በዳማ አጎልብቱ እንዲሁም በእውነተኛ ሰላም እውነተኛ ደስታ በተረጋጋ ልብ ለመኖር ያብቃችሁ በሁላችሁም ውስጥ እውነተኛ ሰላም ይስፈንባችሁ ለሁላችሁም እውነተኛ ደስታን ያሳያችሁ ሁላችሁም የተጣጣመና የተረጋጋ ኑሮ ያጋጥማችሁ
በ